From the Conference Center at Temple Square in Salt Lake City, we bring you the General Priesthood.
በሶልት ሌክ ሲቲ ውስጥ በከቤተ መቅደስ አደባባይ የጉባኤ አዳራሽ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን 188ኛውን ዓመታዊ አጠቃላይ ጉባኤ ክህነት ሥልጣን ስብሰባ እናቀርብላችኋለን። የዚህ ስብሰባ ሙዚቃ የሚቀርበው በብሪግሃም ዩኒቨርሲቲ አይዳሆ የክህነት ዘማሪዎች ነው። President Henry B. Eyring. Yeah, ቤተ ክርስቲያን የመጀመሪያ አመራር ውስጥ ሁለተኛ አማካሪ ፕሬዝዳንት ሄንሪ ቢ አይሪንግ ይህን ስብሰባ ይመራሉ።
Brethren, we welcome you to the priesthood session
of the Wandmoch እንኳን ለ188ኛው አመታዊ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን የክህነት ስብሰባ አጠቃላይ ጉባኤ በደህና መጣችሁ። ይህን ጉባኤ የሚመሩት ፕሬዝዳንት ራሰል ኤም ኔልሰን እና ይህንን ስብሰባ እንዳስተዋወቅ ጠይቀውኛል። እነዚያ ግልጋሎቶች በዓለም ዙሪያ በብዙ ቦታ ላሉ የክህነት ተሸካሚዎች በሳተላይት ስርጭት እየተላለፉ ነው። በፖል ባስበርግ፣ ራንደል ኬምተን እና ዴቪድ ሎዘር ቶሬስ አምራር ስር እና ብራያን ማቲያስ ኦርጋኑን እየተጫወቱ የዚህን ስብሰባ መዝሙር የሚያቀርቡት የብሪግሃም ዩኒቨርሲቲ የክህነት ዘማሪዎች ናቸው። ዘማሪዎቹ ይህንን ስብሰባ How firm a foundation በሚለው መዝሙር ይከፍታሉ። የመጀመሪያው ጸሎት በአጠቃላይ የወጣት ወንዶች አጠቃላይ አመራር ሁለተኛ አማካሪ ወንደም ኤም ጆዘፍ በሮን ይቀርባል። ከዚያም መዘምራኑ የሚቀጥለውን ይዘምራሉ። አባት የሰማይ አባት የሚለውን
What's more? የምትወደን የሰማይ አባታችን ሆይ እዚህ በተሰበሰብንበት በክርስቶስ አካል ሆነን ስለ ሁሉ ነገር እናመሰግናለን። ስለ ልጅ ስለ ኢየሱስ ክርስቶስ ስለ ቅድም ወደ አንተ ስለ መመለስ እንዲሁም ያንተን ክነ ስልጣን በመሸከማችን ክብርት ይሰማናል። እንዲሁም አንተን በማገልገላችን እንዲሁም ነቢያት ስላለንም እናመሰግናለን። ፕሬዚዳንት ኔልሰን የመጀመሪያው አመራር እንዲሁም 12 ሐዋርያት በእነሱ ራእይን ተቀባይና ገላጭ መሆናቸው ነው። በዚህ ቀን መንፈሱም ከኛ ጋር እንዲሆን እንጸልያለን። ጆሮ ያለው እንዲሰማ ልቦችም የተዘጋጁ እንዲቀበሉ እንዲሁም ስራህን እንዲዘጋጅ እንዲሁም ስራህን ሁሉ በተሳካው እንድቀየረው እንድናዘጋጅ እንዲሁም እንድትባርከን እናም ሌሎችም ከኛ ጋር ያልነበሩትም ስለ እህቶቻችን ስለ አያቶቻችን ስለ እህቶቻችንም ባርካቸው። በዓለም ማቀፍ ሁሉ ዙሪያ ያሉትን ሚስዮናንም ባርካቸው። በልባችንም ያለውን ሁሉ ምራን። ይህን ሁሉ የምንለው በኢየሱስ ክርስቶስም ነው። አሜን።
አሁን ከወጣት ወንዶች አጠቃላይ አመራር የመጀመሪያ አማካሪ ወንድም ዳግላስ ዲ ሆምስ ለመስማት እንወዳለን። ከሱ በመቀጠል ነቢያችን ፕሬዚዳንት ራስል ኤም ኔልሰን ይከተላሉ። በማስከተል ከ12ቱ ሐዋርያት ጉባኤ አባል ሽማግሌ ኤዲተር ቶድ ክሪስቶፈርሰን እና ሮናልድ ኤ ሮዝባንድን ሰማለን።
ወንድሞች፣ በዚህ ታሪካዊ ጉባኤ ከእናንተ ጋር በመሆኔ ለኛ ነኝ። የሚስዮን ፕሬዝደንት በነበርኩበት ጊዜ የመጀመሪያዎቹን አዳዲስ ሚስዮናውያን ስንቀበል በጣም ደስተኛ ነበርኩ። ቁጥራቸው ጥቂት የሆኑ ነባር ሚስዮናውያን ከአዲሶቹ ጋር ለትንሽ ጊዜ ለመወያየት ሲዘጋጁ ትንንሽ የሕፃናት ወንበሮችን በክብ ደርድረው ተመለከትኩኝ። እነዚህ ትንንሽ ወንበሮች ምንድን ናቸው የጠየቅኩኝ። ለአዲሶቹ ሚስዮናውያን የተዘጋጀ ነው ብሎ ነባሮቹ ሚስዮናውያን በሀፍረት መለሱ። ሌሎችን የምንመለከትበት መንገድ ማን እንደሆኑና ምን መሆን እንደሚችሉ ያላቸው አመለካከት ላይ ተጽዕኖ እንደሚያሳድር አምናለሁ። በዛ ቀን አዳዲሶቹ ሚስዮናውያኖቻችን በትልልቅ ወንበሮች ላይ ተቀመጡ። አንዳንድ ጊዜ ለወጣት ወንድ አሮናዊ ክህነ ስልጣን ተሸካሚዎች እግዚአብሔር በቅድስና እንዳመናቸውና ጠቃሚ የሆነ ስራ እንዲሰሩ እንደሰጣቸው እንዲመለከቱ ከመርዳት ይልቅ የሕፃናትን ወንበሮች ላይ እንዲቀመጡ እናደርጋቸዋለን ብዬ እፈራለሁ። ፕሬዚደንት ቶማስ ኤስ ሞንሰን ወጣት ወንዶች የእግዚአብሔር ክህነት ተሸካሚ መሆን ምን ማለት እንደሆነ መረዳት እንዳለባቸው መክረዋል። ስለተጠሩበት ቅዱሳዊ ጥሪ መንፈሳዊ ግንዛቤን ማግኘት አለባቸው። ዛሬ መንፈስ ቅዱስ ስለ አሮናዊ ክህነት ኃይልና ቅድስና ለበረጠ መረዳት እንዲመራንና በክህነት ኃላፊነታችንና ላይ የበለጠ እንድናተኩር እንዲያነሳሳን እጸልያለሁ። መልእክቴ ለሁሉም የአሮናዊ ክህነት ስልጣን ተሸካሚዎች ነው፣ እንደዚሁም መልከ ጸድቅ የክህነት ስልጣንም ላላቸው። ሽማግሌ ደልጂ ረንላንድ የክህነት አስፈላጊነት የእግዚአብሔር ልጆችን ወደ ኢየሱስ ክርስቶስ የኃጢአት ክፍያ ኃይል መምራት ነው ሲሉ አስተምረዋል። የክርስቶስን የኃጢአት ክፍያ ኃይል በሕይወታችን ውስጥ ለመቀበል በእርሱ ማመን፣ ለኃጢአታችን ንስሐ መግባት፣ ቃል ኪዳኖችን በስርዓቶች አማካኝነት መግባትና መጠበቅ፣ እንዲሁም መንፈስ ቅዱስን መቀበልን አለብን። እነዚህ ነገሮች በአንድ የምንተገብራቸው መርሆዎች አይደሉም። ነገር ግን ወደ ክርስቶስ መተን በእርሱ ፍጹማኖች እንድሆን ዘንድ በጋራ አንዱ በአንዱ ላይ በመገንባት ቀጣይነት ባለው ሂደት ውስጥ ይሰራሉ። ወደ ክርስቶስ ለመምጣት እንዲሁም ፍጹማን ለመሆን። ስለዚህ በዚህ ውስጥ የአሮናዊ ክህነት ኃላፊነት ምንድን ነው? በክርስቶስ የኃጢአት ክፍያ ኃይል መመራትን ለማግኘት እንዴት ይረዳናል? መልሱ በመላእክት አገልግሎትና የማዘጋጃው ወንጌል ሚናዎች በሆኑት የአሮናዊ ክህነት ቁልፎች ላይ ያርፋል። ከመላእክቶች አገልግሎት ውስጥ ከሆነው በአንዱ ክፍል እንጀምር። የእግዚአብሔር ልጆች በኢየሱስ ክርስቶስ ላይ እምነት ከማግኘታቸው በፊት ሐዋርያው ጳውሎስ እንዳለው ስለ እርሱ ሊያውቁና ወንጌሉንም ሊማሩ ይገባል። ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ካልተላኩ እንዴት ይሰብካሉ? እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ከመጀመሪያ ጀምሮ እግዚአብሔር የክርስቶስን መምጣት ለሰው ልጆች ለማሳወቅ መላእክቶችን ላከ። መላእክቶች የእግዚአብሔር መልእክት የሚመሰክሩ ሰማያዊ ፍጥሮች ናቸው። በዕብራይስጥና በግሪክ የመልአክ ስርወ ቃል መልእክተኛ ማለት ነው። መላእክቶች ቃሉን ሊያውጁና እምነትን ሊገነቡ በእግዚአብሔር ሥልጣን ያላቸው መልእክተኞች እንደሆኑ ሁሉ የአሮናዊ ክህነት የምንሸከም ሰዎች ሁሉንም ለማስተማርና ወደ ክርስቶስ እንዲመጡ ለመጋበዝ ተሾመናል። ወንጌልን መስበክ የክህነት ኃላፊነት ነው። ከዚህ ኃላፊነት ጋር የተገናኘው ኃይል ለነቢያቶች ወይም ለሚስዮናውያን ብቻ አይደለም፣ ለእናንተም ነው። ይህንን ኃይል እንዴት ነው የምናገኘው? የ12 ዓመት ዲያቆን ወይንም ሌሎቻችን እንዴት ነው እምነት በክርስቶስን ወደ እግዚአብሔር ልጆች ልብ የምናመጣው? ቃሉን በመጠበቅ ኃይሉን በውስጣችን ይሆናል። ይህንን ካደረግን ሰዎችን ለማሳመን እግዚአብሔር ኃይል እንደሚኖረን ቃል ገብቶል። በጉባኤው ስናስተምር ወይም የአባልን ቤት ስንጎበኝ ባለን አጋጣሚዎችና ቀለል ባሉ መንገዶች ከጓደኛ ወይም ከቤተሰባችንና ባልጋ ስንነጋገር ባሉን እድሎች ሁላ ዝግጁ ከሆንን ልክ እንደ መልአክ በመንፈስ ቅዱስ ኃይል ወንጌልን እናስተምራለን። በቅርቡ በፓፖ አንጊኒ አሮናይ ከነተ ተሸካሚ የሆነውን ጃኮብ የመጻፈ ሞርሞንን ኃይል እንዴት መጥፎ ነገርን እንዲቋቋምና የመንፈስ ምሪት እንዲከተል እንደረዳው ሲመሰክር ሰማሁት። ቃላቶቹ የነነና የሌሎችን እምነት አሳደገ። እንዲሁም ያሮናይ ከነተ ተሸካሚዎች በጉባኤ ስብሰባዎች ሲያስተምሩና ሲመሰክሩ ሰማ እምነት ያድጋል። ወጣት ወንዶች እናንተ ስልጣን ያላችሁ መልእክተኞች ናችሁ። በቃላቶቻችሁና በስራችሁ ወደ እግዚአብሔር ልጆች ልብ የክርስቶስን እምነት ለማምጣት ትችላላችሁ። ፕሬዝዳንት ራስል ኤም ኔልሰን እንዳሉት ለእነርሱ እንደ አገልጋይ መላእክቶች ትሆናላችሁ። በክርስቶስ ላይ ያደገ እምነት ሁሌም ወደ መለወጥ መሻትን ወይም ወደ ንስሐ ያመራል። ስለዚህ የመላእክት አገልግሎት ቁልፍ የንስሐና ጥምቀት እንዲሁም የኃጢአት ስርየት ወንጌል በሆነው የማዘጋጃውን ወንጌል ቁልፍ መከተሉ ተገቢ ነው። ያሮናዊ ክህነት ኃላፊነታችሁን ስታጠኑ ሌሎችን ንስሐ እንዲገቡና እንዲሻሻሉ የሚደነግግ ግብዣን ታያላችሁ። ያ በመንገድ ማዕዘን ላይ ቆመን ንስሐ ግቡ እያልን መጮህ ማለት አይደለም። ያ ማለት እኛ ንስሐ እንድንገባ እኛም በይበልጥ ሌሎችን ይቅር እንድንል እና ሌሎችን ስናገለግል ንስሐ የሚያመጣውን ተስፋና ሰላም ስለተለማመድ ነው ለሌሎች ማቅረብ ማለት ነው። ያሮናዊ ክህነት ተሸካሚዎች የራሳቸውን እኩያ ጉባኤ አባሎችን ሲጎበኙ አብሬያቸው ነበርኩኝ። ሩሩ በሆነ ልባቸው ወንድሞቻቸውን እግዚአብሔር ፍቅር እንዲሰማቸው ሲረዱ ተመልክቻለሁ። አንድ ወጣት ለእኩዮቹ ስለ ንስሐ ኃይል ሲመሰክር ሰምቻለሁ። ይህን ሲያደርግ ልቦች ራርተዋል፣ ቃል ኪዳኖች ተገብተዋል፣ እንዲሁም የክርስቶስ የፈዋሽነት ኃይል ተስተውሏል። ፕሬዚደንት ጎርደን ቢሂንክሊ እንዳስተማሩት ንስሐ መግባት አንድ ነገር ነው፣ ኃጢአታችንን መሻሩ ወይም ይቅር መባሉ ሌላ ነገር ነው። ይህንን የማምጣት ኃይል ያለው የአሮናዊ ክህነት ላይ ነው። የጥምቀትና የቅዱስ ቁርባን የአሮናዊ ክህነት ሥነ ሥርዓቶች ንስሐችንን ይመለከታሉ እንዲሁም ያጠናቅቃሉ። ይህንን ፕሬዚደንት ዳለን ኤች ኦክስ እንዲያብራርተውታል። ለኃጢአታችን ንስሐ እንድንገባና ወደ ጌታ በተሰበረ ልብና በተዋረደ መንፈስ እንድንመጣና ቅዱስ ቁርባን እንድንካፈል ታዘናል። በዚህ መንገድ የጥምቀት ቃል ኪዳኖቻችንን ስናድስ ጌታ የጥምቀት የማጽዳት ኃይልን ያድሳል። ወንድሞች፣ በአዳኝ የኃጢአት ክፍያ ኃይል አማካይነት ንስሐ ለገቡ ልቦች ስርየትን ማምጣት የሚያስችሉ ስርዓቶችን ለማከናወን መቻል የተቀደሰ እድል ነው። ቅዱስ ቁርባንን ለመጀመሪያ ጊዜ በመባረክ ራሱን ለመግለጽ ስለተቸገረ ስለ አንድ ካህን ተነገረኝ። ይህን ሲያደርግ ኃይለኛ የሆነ መንፈስ በእሱና በታዳሚዎች ላይ መጣ። ከዛ በኋላ በዛ ስነ ስርዓት ላይ ስለተሰማው ስለ እግዚአብሔር ኃይል ትንሽ ነገር ግን ግልጽ የሆነ ምስክርነትን ሰጠ። በሲድኒ አውስትራሊያ ውስጥ አራት ካህናት የሞንብሎንግ ቤተሰቦችን አጠምቁ። ከካህናቶቹ ውስጥ የአንደኛው ካህን እናት የተሞክሮ በልጇ ላይ ኃይለኛና ጥሩ ተጽዕኖ እንደፈጠረበት ነገረችኝ። እነዚህ ካህናት በኢየሱስ ክርስቶስ መወከል ማለት ምን እንደሆነ ለመረዳት ችለዋል። እንደምታውቁት ካህናቶች አሁን በቤተ መቅደስ ውስጥ ለሌሎች የመጠመቅ ስነ ስርዓቶችን መፈጸም ይችላሉ። የ17 ዓመት ወንድ ልጄ ለተወሰኑ ቀደምት ዘሮች አጠመቀኝ። ሁለታችንም ለአሮናዊ ክህነትና ለእግዚአብሔር ልጆች ደህንነት መተግበር መቻል ጥልቅ የሆነ ደስታ ተሰማን። ወጣቶች፣ በክህነት ኃላፊነቶቻችሁ በትጋት ስታገለግሉ እናንተም የሰውን ሕያውነትና የዘላለም ሕይወት ማምጣት በሆነው በእግዚአብሔር ሥራ እየተሳተፋችሁ ናችሁ። እንደዚህ አይነት ልምምዶች ፍላጎታችሁን ያሳድጉታል። እናም ወደ ወንጌል ሰባኪዎች ንስሐ ለማስተማርና አዳዲስ አባላትን ለማጥመቅ ያዘጋጃችኋል። ይህም ደግሞ በመልከጸዴቅ ክህነት ውስጥ ሕይወታችሁን ሙሉ እንድታገለግሉ ያዘጋጃችኋል። የአሮናዊ ክህነት ተሸካሚዎች፣ እኛ ከመጥምቁ ዮሐንስ ጋር አገልጋዮች የመሆን እድልና ኃላፊነት አለን። ዮሐንስ ስለ ክርስቶስ እንዲመሰክርና ሁሉንም ንስሐ እንዲገቡ እንዲጠመቁ እንዲጋብዝ ስልጣን እንደተሰጠው መልእክተኛ ተላከ። ያ ማለት እስካሁን የተወያየንበትን የአሮናዊ ክህነት ቁልፍ ተጠቅሟል ማለት ነው። ዮሐንስ ከዚያም ተናገረ፣ እኔ ስለ ንስሐ በውሃ አጠምቃችኋለሁ፣ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል እርሱ በመንፈስ ቅዱስ በእሳት ያጠምቃቸዋል ስለዚህ አሮናዊ ክህነት ከመላእክት አገልግሎትና የማዘጋጃው ወንጌሉን በመጠመቅ በመጠቀም ለእግዚአብሔር ልጆች በመልከዘሪክ ክህነት አማካይነት በዚህወት ውስጥ ከመንቀበላቸው ታላቅ ስጦታዎች ውስጥ የመንፈስ ቅዱስ ስጦታዎች እንዲቀበሉ መንገዱን ያዘጋጃል ለአሮናዊ ክህነት ተሸካሚዎች እግዚአብሔር ምን አይነት ከፍተኛ ኃላፊነት ነው የሰጠው ወላጆችና የክህነት ኃላፊዎች የፕሬዝዳንት ሞንሰንን የእግዚአብሔርን ክህነት ተሸካሚ መሆን ምን ማለት እንደሆነ የሚለው ምክር ጠቀሜታ ገብቷችኋልን? የአሮናዊ ክህነትን መረዳትና ማጉላት ታማኝ የመልከዘዲ ክህነትን ተሸካሚዎች ኃይልን የተሞሉ ሚስዮናኖች እና ጻድቅ ባሎችና አባቶች እንዲሆኑ ልንሰጣቸው የምንችለው ማዘጋጃ ነው። የክህነትን ትክክለኛ ኃይል በኢየሱስ ክርስቶስ ስም የእግዚአብሔር ልጆች እንድነት ተግባራዊ ማድረግ መሆንን ይረዳሉ። ወጣት ወንዶች እግዚአብሔር ለእናንተ ሥራ አለው። የእናንተ አሮናዊ ክህነት ሹመት የእርሱ ልጆች የክርስቶስን የኃጢአት ክፍያ ኃይል ለመቀበል የመርዳት ዋናው ክፍል ነው። እነዚህን ቅዱስ ኃላፊነቶች የሕይወታችሁ ማዕከል ስታደርጓቸው የእግዚአብሔር ኃይል በበለጠ እንደሚሰማችሁ ቃል እገባለሁ። ሥራውን እንዲተገብር ቅዱስ በሆነ ጥሪ እንደተጠራ እንደ እግዚአብሔር ልጅ ማነታችሁን ትረዳላችሁ። እናም እንደ መጥምቁ ዮሐንስ ለልጁ መምጣት መንገድ ታዘጋጃላችሁ። ስለዚህ እውነታ በኢየሱስ ክርስቶስ ስም መሰክራለሁ። አሜን።
Thank you, Brother Holmes, for your message. Wendell Holmes, ላስፈልጋችሁ መልእክት አመሰግናለሁ። ወንድሞች ፕሬዝዳንት ቶማስ ኤስ ሞንሰን እና ሽማግሌ ሮበርት ዲ ሄልስን በጣም ይናፍቁናል። ነገር ግን ሁላችንም በጌታ ሥራ ወደፊት እንገፋለን። ቅዱስ ክህነትን ለሚሸከመው እያንዳንዱ ሰው ታላቅ ምስጋና አለኝ። እያንዳንዱ ሰው የዓለም አዳኝ በሆነው በጌታ እግዚአብሔር ስም ይናገር ዘንድ ለሚፈልገው ለቤዛችን ተስፋ ናችሁ። እምነት በምድር ሙሉ ይጨምር ዘንድ ሁሉም የተሾሙ ልጆቹ ለእርሱ ወኪል እንዲሆኑ ለእርሱ እንዲናገሩ እናም በዓለም ያሉትን የእግዚአብሔር ልጆች እስከ መጨረሻው እንዲባረኩ ይፈልጋል። እያንዳንዳችሁ በቤተ ክርስቲያኗ ለረጅም ጊዜ ተደራጅታች ባላችበት አካባቢ ውስጥ ታገለግላላችሁ። ሌሎች ቤተ ክርስቲያኗ አዲስ በሆነችበት ቦታ ታገለግላላችሁ። ለአንዳንዶች አጥቢያዎቻችሁ ትልቆች ናቸው። ሌሎች ቅርንጫፎቻችሁ ትንሾችና ሩቆች ናቸው። የግል ሁኔታችሁ ምንም ቢሆን እያንዳንዳችሁ ለመማር፣ ለማስተማር፣ ሌሎችን ለማፍቀርና ለማገልገል መለኮታዊ ኃላፊነት ያላችሁ የክህነት ሸንጎ አባላት ናችሁ። ጌታን ሥራ ውጤታማ በሆነ መንገድ ለመከወን የመልከዘዴክ ክህነት ሸንጓችንን በድጋሚ ማደራጀታችንን በዚህ ምሽት እናሳውቃለን። በእያንዳንዱ አጥቢያ ውስጥ ሊቀ ካህናትና ሽማግሌዎች በአንድ የሽማግሌዎች ሸንጎ ይቀጥላሉ። ይህም ለውጥ ክህነት የሚሸከሙት ሌሎችን ለማገልገል ያላቸውን አቅም በይበልጥ እንዲያጎለብቱ ይረዳቸዋል። እጩ ሽማግሌዎችም በዚያ ሸንጎ ተቀባይነትና ጓደኝነትን ያገኛሉ። በእያንዳንዱ ካስማ የካስማ አመራር የካስማው ሊቀ ካህናት ሸንጎን መምራቱን ይቀጥላል። ነገር ግን የዚያ ሸንጎ መዋቅር በቅርብ እንደሚገለጸው አሁን በሚገኙት የክህነት ጥሪዎች ላይ የሚመሰረት ይሆናል። የ12ቱ ሐዋርያት ሸንጎ አባላት የሆኑት ሽማግሌ ዲ ቶድ ክርስቶፈርሰን እና ሽማግሌ ሮናልድ ኤራዝባንድ አሁን ስለነዚህ አስፈላጊ ለውጦች በተጨማሪ ያስተምራሉ። እነዚህ ለውጦች ለብዙ ወራት ሲጠኑ ነበር። አባላቶቻችንንም የምንከባከብበት መንገድና ከእነርሱ ጋር ያለንን ግንኙነት ዘገባ የምናቀርብበት መንገድ ማሻሻል እንደሚያስፈልግ ተሰምቶን ነበር። ይህም በተሻለ ለማድረግ የጌታ ቅዱስ ሰኑ ለሚፈልገው የፍቅር አገልግሎትና ድጋፍ የተሻለ አቅጣጫ ለመስጠት የክህነት ሸንጓችንን ማጠናከር አለብን። እነዚህም ማስተካከያዎች በጌታ የተነሱ እንዲሆኑ መሰግራለሁ። እነዚህም በተግባር ከሁን በዚህ ፊት ከነበረው በላይ ውጤታማ እንሆናለን። ሁሉን ቻይ በሆነው እግዚአብሔር ስም ሥራ ላይ ተሰማርታችኋል። ኢየሱስ ክርስቶስ ነው። እኛም የእርሱ ትሑት አገልጋዮች ነን። ኃላፊነታችንን ስንማርና ስንከውን እግዚአብሔር እናንተ ወንድሞችን እንዲባረክ የምጸልየው የክርስቶስ ስም ነው። አሜን።
ዘመንም ቤተ ክርስቲያኗ በተደራጀችበት ብዙ ጊዜ ሳያልፍ ጌታ ራእይን እንዲህ ገለጸ። እናም የቤተ ክርስቲያኗን እንዴት ማስተዳደር እንዳለባችሁ እንድታውቁና ነገሮችን ሁሉ በፊቴ መልካም ታደርጉ ዘንድ በእምነት ጸሎቴን ሕጌን ትቀበላላችሁ። ይህ መርሆ በዚህ ጊዜ ጀምሮ ቤተ ክርስቲያኗ ትቀበሏለች። እናም ያን ቃል ኪዳንም በጌታ ተከብሯል። ከዛን ወዲህ የክርስቲያን ኃላፊነት ጉባኤዎች በመጀመሪያ የተለመዱበትን ከነቢዩ ጆሴፍ ስሚዝ ጀምሮ የክህነት ድርጅቶችና አገልግሎት ንድፍ ተገልጾ ነበረ። ፕሬዚዳንት ብሪግሃም ያንግ፣ ታይለር ስፔንሰር፣ ጆን ቴይለር፣ ስፔንሰር ደብሊው ኪምቦል እናም ኤቨሬት ትሩመን እንዲሁም ሌሎችም የ12 ሐዋርያቶች ጉባኤም ሰባዎችም ሊቀ ካህናት እንዲሁም መልከጼዴቅ እና የአሮናዊ ሌሎችም ኃላፊዎች ጉባኤዎችን የሚመለከቱ ታላቅ ማስተካከያዎች በራእይ ተቀብለው ነበረ። አሁን ከጥቂት በፊት ባቀረቡት በዚህ ታሪካዊ ንግግር ፕሬዚዳንት ራስም ኤም ኒልሰን የተጨመረ በጣም አስፈላጊ ለውጦች አስገብተዋል። የራሳችንን ንግግር በማሰመም በዚህ ምሽት የጌታ ሥራ ውጤቶችን ለማከናወን የመልከጼዴቅ ጉባኤዎችን በታላቅ መደራጀትን እናሳውቃለን። በአጥቢያ ውስጥ ለሊቀ ካህናት ጉባኤ፣ የሽማግሌዎች ጉባኤ ተቀላቅለው አንድ የሽማግሌ ጉባኤ ይሰራሉ። እናም የካስማ ካህናት ጉባኤ አሁን ባሉት በዚህም እንዲሁም ሬንስተን ጨመሩ። እነዚህ ለውጦች ለብዙ ወራት ሲጠኑባቸው ነበሩ። ለአባላቶቻችን የምንከብረውን መንገድ ማሻሻል በአስቸኳይ እንደሚያስፈልግ ተሰምቶናል። ይህ የበለጠ ለማድረግ ጌታ ለቅዱስ የሚያስፈልገውን የፍቅር አገልግሎትና ድጋፍ ለክህነት ጉባኤያችን ታላቅ መመሪያዎች ለመስጠት እርሱ ማስተዳደር ያስፈልጋል። እነዚህ ማስተካከያዎች በጌታ አነሳሽነት እንደሆነ አምናለሁ። እነዚህ ተግባራት ስናውል በእነዚህ በፊት የነበሩ በኋላ ውጤታማ ይሆናሉ። በቀዳማዊ አመራር መሪነት ሽማግሌ ሮናልድ ኤም ራዘልድ ኔም የሚኖራችንን ጥያቄ መልስ ለመመለስ የምናደርጋቸው አንድ ተጨማሪ ዝርዝሮች እንሰጣለን። የሽማግሌ ሊቀ ካህናት ጉባኤዎች ካህናት ጉባኤዎች ለአጥቢያ ሊቀ ካህናት ጉባኤ እንዲሁም ለሽማግሌዎች ጉባኤ ለውጦች አሉ። የአጥቢያ ሽማግሌዎች ጉባኤ የሊቀ ካህናት ቡድን በአንድ የመልከጼዴቅ ክህነት ጉባኤ አመራር ይመራሉ። ይህ ጉባኤ በቁጥር እና በአንድ አጎ የሊቀ ካህናት ቡድን ይቀጥላል። ሽማግሌዎች ጉባኤ በተጨማሪ አሁን ሽማግሌዎችን ይሆናል ተብሎ ይጠበቃል። ኤጲስቆጶስ የካስማ አመራር ወይንም የሊቀ ካህናት ጉባኤ ወይንም የፓትርያርካል የሚያገለግሉትን የያዘ ነው። የካስማ ሊቀ ካህናት ሸንጎ፣ የኤጲስቆጶስ አመራር፣ የካስማ አመራር፣ የሊቀ ካህናት ጉባኤ እንዲሁም የፓትርያርክም ይመራሉ። በሁሉ ይመራል። How is the presidency of the elders quorum to be organized? የሽማግሌዎች ጉባኤ አመራር የሽማግሌዎች ጉባኤ አመራር እንዴት ነው የሚጀምረው? የካስማ አመራር አሁን ያሉትን የሊቀ ካህናት ጉባኤ መሪዎች እና የሽማግሌዎች ጉባኤን መሪ ጥሪ ያቀርብላቸዋል። እናም አዲስ ሽማግሌዎች ጉባኤ አመራርና አማካሪዎቹን በእያንዳንዱ አጥቢያ በቅርንጫፍ ይጠራል። በአንዱ ጉባኤ አመራር ውስጥ የተለያዩ ጉባኤዎችን ልምዶችን ያሏቸውን ሽማግሌ ሊቀ ካህናትን አብረው በአንድ አመራር ያገለግላሉ። ሽማግሌ ወደ ሊቀ ካህናቱ ጉባኤ ፕሬዝዳንቱ ላይ እንደ አማካሪዎች በአመራሮች ይገኛሉ። መቆጣጠር አይደለም። ሽማግሌዎች የሊቀ ካህናት ጉባኤ አመራር በጉባኤ አገልግሎት የተለያዩ ኃላፊነት አብረው ይሰራሉ። በዚህ የጉባኤ የተቻለውን ወዲያው ተግባር መዋል ይገባቸዋል። የሸንጎ አወቅ አቀር በሸንጎ አባላት የተለያዩ የክህነት ኃላፊነት ይቀየራል አይደለም። ይህ ስራ ማንም የጉባኤ አባላት በፊት ተሾመበት የክህነት ኃላፊነት መልሶ አይወስደውም። እንደምታውቁት አንድ ሰው የህይወቱ የተለያዩ የክህነት ኃላፊነት ሊሾም ይችላል። እናም አዲሱን ሊቀበል በፊት የተሾመውን አያጠናም ወይም አይወድም። ለምሳሌ ሰው ሊቀ ካህናት እንደ ፓትርያርክ ወይም እንደ ኤጲስቆጶስ ያገለግላል። በአንድ ሁኔታ የካህናት ተሸካሚ የአንድ አባላት ኃላፊነት ሊያገለግል ለሁሉም የክህነት ኃላፊነት አንድ ጊዜ ያገለግል ይሆናል። ለምሳሌ ኤጲስቆጶስና ሰባዎቹ ከጥሪዎች ተሰናበቱ በኋላ ከዚህ ኃላፊነት አያገለግሉም። ስለዚህ ሰው ሌላ ኃላፊነት ወይንም ኃላፊነት ቢኖርም እንደ ሽማግሌ ጉባኤ አባል እንደ ሽማግሌ ያገለግላል። ከብዙ አመታት በፊት ፕሬዝዳንት ቦይድ ካፓከር እንዳስት መልከቱት የክህነት የማንኛውም ኃላፊነት በላይ ታላቅ ነው። ክህነት የማይከፋፈል አይደለም። ሽማግሌ እንደ ሐዋርያ ያህል ክህነት የሚይዝ ነው። ሰው ክህነት ስልጣንን ሲረጋገጥለት ሁሉን ይቀበላል። ይህ ቢሆን የክህነት ውስጥ ኃላፊነቶች አሉ። የስልጣንና የኃላፊነት ክፍፍሎች አንዳንዴም እንደ ኃላፊነት የሌላውን ከፍተኛ ወይም አነስተኛ ነው ተብሎ ይነገራል። ከፍተኛ ወይም ሳይሆን የመልከጸድቅ ውስጥ ያሉት ኃላፊነቶች የተለያዩ አገልግሎቶችን የሚወክል ናቸው። በመልከጸድቅ ውስጥ አንዱ ከፍተኛ ተብሎ የሚጠራ ተስፋ አደርጋለሁ። ሽማግሌዎች በካስማ አመራር ለሊቀ ካህን ጉባኤ ወይንም የኤጲስቆጶስ አመራር ውስጥ እንደሚያገለግሉ ወይንም በሌላው ጊዜ ጸሎት አስተሳሰብና በመንፈስ አነሳሽነት በካስማ ፕሬዝዳንት ለመሾም ይጠራሉ። የካስማ አመራር የሊቀ ካህናትን ጉባኤ በኤጲስቆጶስ አመራር የሚያገለግሉበት ጊዜ ሲሰናበቱ ሊቀ ካህናት ወደ አጥቢያቸው የሽማግሌ ጉባኤ ይመለሳሉ። ማን ነው ይህንን የሚመራው? የሽማግሌዎችን ጉባኤ? የሽማግሌዎች ጉባኤ ፕሬዚዳንት ስራ ማን ይመራል? የማንስ ፕሬዚዳንት? የካስማ ፕሬዚዳንት የካስማውን ውስጥ የሚገኙትን የመልከጸድቅ የክህነትን ይመራል። ስለዚህ ሽማግሌዎች ሸንጎ ፕሬዚዳንትን ከካስማ አመራርና ከሊቀ ካህን ጉባኤ በኩል ያሰልጥኗቸዋል፣ መመሪያዎችንም ይሰጧቸዋል። የካስማ ፕሬዝዳንትም ባላፊነት አለበት። ኤጲስቆጶስም በአጥቢያ መሪነት ሊቀ ካህን ደግሞ በዚህም በሽማግሌዎች ፕሬዝዳንት ጋር ይነጋገራሉ። ኤጲስቆጶስ በርሱ የሚሆነውን የአጥቢያ ድርጅቶች ጋር በስምምነትም ያደርጋሉ። በመልከጸድቅ የክህነት ሸንጎ ውስጥ አወቃቀሩ ምን ዓላማዎች አሉት? አንድ የመልከጸድቅ የክህነት ጉባኤ ለአጥቢያው ውስጥ መገኘቱ የክህነት ተሸካሚ የደህንነት ራሱን ሁሉ በተጨማሪ በሊቀ ካህናት ጉባኤ ያቀናጃል የነበረውን የቤተ መቅደስ እና የቤተ ሰብ ታሪክን ራሱን ለማከናወን አንድ ያደርጋቸዋል። ሁሉም እድሜዎች እና ልምዶች ያላቸው የጉባኤው አባላት እርስ በራስ ያስተያዩአቸዋል። እናም ልምዶች እናም የተለያዩ እድሜዎች ካሏቸው ጥቅም እንደሚያገኙ ይረዷቸዋል። ልምምድ ያላቸው ከህነት ተከኖች ልጅ በተጨማሪ ሽማግሌ ለሚሆን ይችሉ አዲስ አባላት፣ ወጣት ጎልማሳዎችና ወደ ቤተ ክርስቲያኗ ተሳታፊዎች ለሚያስቱት ተጨማሪ እድል ይሰጣል። ወደ ጉባኤዎችም ተጨማሪ አስፈላጊ ስራዎችንም አሰባሰብ እንዴት ያህል ደስ እንደሚያሰኝ በቂ ነው። ስለዚህ ጉባኤ በዚሁ የቤተ ክርስቲያኗ ሙሉ የሚገኙ አዲስ ቀን ወደ አዲስ መስፈርት ያስቀርባል። ከ20 ዓመት በፊት አጠቃላይ ጉባኤ ውስጥ የሰባ አባውል የፈን ፈረስቶን የተነበረውን ታሪክ የነገርኩት አሁን በዚህ መንገድ ለመድገም ይሰማኛል። በ1918 እንደ አውሮፓውያን አቆጣጠር ወንድም ጆርጅ ጎስት በሊሃ ዩታ ውስጥ የስኳር ድንች አብቃይ ገበሬ ነበሩ። ክረምት ከዛ በጊዜው በፊት መጣ። የስኳር ድንቹንም አትክልቶች በረዶ መጣው። በጆርጅ እና በወጣቱ ልጁ ፍራንሲስ አዝመራው አስቸጋሪና በፍጥነት የሚከናወን አልነበረም። በዚያ ጊዜ ኢንፍሉዌንዛ በሽታ በብዛት ነበረ። ይህም አሰቃቂ በሽታ በጆርጅ ልጆች ቻርልስ እና ሶስቱ የቻርልስ ልጆች ሁለቱ ሴቶችና አንድ ወንድ ቀጠፈ ነበረ። በስድስት ቀናት ውስጥ ጆርጅ ጎስተን የአርገን ዩታ እስክሬኖቹን ለመቅበር ሶስት የተለያዩ ጉዞዎችን አደረገ። በዚያም መጥፎ ጊዜ ላይ ጆርጅ እና የፍራንሲስ ጋሪያቸውን አዘጋጅተው ወደ ስኳር ድንቹ እርሻ ቦታ ተመለሱ። ወደዚያ በሚጓዙበት በስኳር ድንች የተሞሉ ብዙ ጋሪዎች ወደ ፋብሪካዎች እየተወሰዱና ጋሪዎችም በጎረቤቶች ገበሬዎች ሲነዱ ተመለከቱ። እነርሱ ሲያልፉ እያንዳንዱ የጋሪ ነጂ ሰላም ይሉታል። ጤና ይስጥልኝ አጎት ጆርጅ። ይቅርታ ጆርጅ፣ መጥፎ ዕድል ነው ጆርጅ። ብዙ ጓደኞች ነው ያሉት ጆርጅ። በመጨረሻው ጋሪ ላይ ጆሴፍ ሮልፍ ነበረ። ደስተኛ ሰላምታን በመስጠት እጁንንም አወለወለበት። እንዲህም አለ፣ ያም ሁሉ ናቸው አጎት ጆርጅ። ወንድም ጎስት ፍርዝም ብሎ እንዲህ አለ፣ እንዲህም አለ። ወንድሞቹም ፍራንሲስ ጋሪው ዘለለና አባቱ ወደ እርሻው እንዲገባ ዘንድ በሩን ከፈተ። ጆርጅ ገባ፣ ፈረሶቹንም አቆመ፣ እናም እርሻውን ተመለከተ። በእርሻውም ሁሉ ምንም የስኳር ድንች አልነበረም። በዚያ ጊዜ ጃስፐር ሮል ያለውን ምን እንደሆነ ተረዳ። ሁሉም ናቸው አጎት ጆርጅ አለ። ጆርጅ በጋሪውም ወደ እጁ ሙሉ የሚሆን አፈርን አነሳ። ከዛም የስኳሩን ድንች ቅጠል እናም ለትንንሽ ጊዜ አይኑን ለማመን እንደማይችል ያህል እንደዚሁ በሥራ ውጤቶቹ ተመለከተ። በዚያ በሱ በተሰበሰቡ የስኳር ድንች ቅጠሎች ላይ ተቀመጠ። በስድስት ቀናት ውስጥ አራት የሚያቀርባቸውን የመቅረቢያ ያወጣ፣ የስክሪን ሳጥን የሰራ፣ የመቃብር የቆፈረ፣ የከፈን ጨርቅ የረዳው ሰው ይህ ምን የማያደንቀው የማይሪውን እንደ ጻን አለቀሰ። ከዚያም ተነሳ፣ አይኑንም አበሰ፣ ወደ ሰማይም ተመለከተ። እናም እንዲህ አለ፣ አባት ሆይ ስለ አጥቢያዎቻችን ሽማግሌዎች አመሰግናለሁ። ለሕዝብ ወንድሞችና ለግለሰቦች፣ ለቤተሰቦች፣ ለጽዮን መሠረት ለዚህው የሚሰጥ አገልግሎቶች እግዚአብሔርን አመሰግነ። ቀዳሚ አመራር በአስራ ሁለቱ ሐዋርያትም ጉባኤ እና ሰባዎችም አመራር እነዚህ ለውጦች ለመረዳት ጊዜ አሰበበት ነበረ። ብዙ ጸሎቶች፣ የክህነት ጉባኤዎች፣ የቅዱስ መጻሕፍትን መሠረቶችን በጥንቃቄ ማጥናትና ይህ የጌታ ፍላጎት እንደሆነ ማረጋገጥ በአንድ ድምፅ በእውነት ዳግም መመለስ ለመከፈት የመጨረሻው እርምጃ እንደሚሆኑ ያስገሉ። ስለዚህ ስለ ክህነቱና ስለ ክህነት እናት ሹመት ምስክር የጌታ አመራር ግልጽ እና በእነዚህ የሚታሰቡ የክህነቱ አንተና ሹም ስመሰክር የጌታቱም በኢየሱስ ክርስቶስ ስም ነው። አሜን።
የተወደዳችሁ የክህነት ወንድሞቼ፣ ከኛ ውድ ነቢይ እና ፕሬዚዳንት ራስል ኤም ኔልሰን በኃላፊነት በመቀበል በዚህ ታሪካዊ ወቅት ከፊት ለፊታችሁ ስቆም በታላቅ ትህትና ነው። እኚህ ድንቅ የእግዚአብሔር ሰው እና ቀዳማዊ አመራርን እወዳቸዋለሁ። ሽማግሌ ዲ ቶድ ክሪስቶፈርሰን እና ሌሎቹ የአስራ ሁለቱ ሐዋርያት ጉባኤ አባላቶች በዚህ ምሽት የተናገሩትን ለውጦች የጌታ ፍቃድ እንደሆኑ ራሴን ምስክርነት እጨምራለሁ። ፕሬዚዳንት ኔልሰን እንደተገለጸው ይህንን ጉዳይ ለረጅም ጊዜ በቤተ ክርስቲያኗ ቀዳማዊ አመራር ወንድሞች በጸሎት ይታሰብበትና ውይይት የተደረጉበት ነው። ምኞቱ የጌታን ፍቃድ መፈለግ እና የመልከዘዲክ ክህነት ባለሥልጣን ጉባኤዎችን ማጠናከር ነበር። የመንፈስ ምሪት ተገኝቷል። እናም በዚህ ምሽት ነቢያችን ጌታን ፍቃድ አሳውቆን በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። ዛሬ ሕያው የሆነ ነቢይ በማግኘታችን ምን ያህል ተባርከናል። በሕይወታችን ሙሉ እህት ራዝባንድና እኔ በተለይ የቤተ ክርስቲያን እና ሙያዊ ሥራዎች ምክንያት ዓለምን ተጉዘናል። በቤተ ክርስቲያኗ ውስጥ ያሉ እያንዳንዱ አይነት አደረጃጀቶች አይቻለሁ። በራሽያ ውስጥ በሩሲያ ውስጥ የሚገኝ የመልከዘዲካን ቁጥር በጣት የሚቆጠርበት አዲስና እያደገ ያለ በአፍሪካ ውስጥ የሚገኝ አጥቢያ መልከዘዲክን ስልጣን ተሸካሚ ቁጥር ዝቅተኛ በመሆኑ ምክንያት ሊቀ ካህናትና ሽማግሌዎች በአንድ ክፍል ውስጥ የሚሰበሰቡበት እና በክህነት ሽማግሌዎች ቁጥር ብዛት ምክንያት ወደ ሁለት ቡድን መከፈል ያስፈለገው በደንብ የተቋቋመ አጥቢያ። በየትኛውም በሄድንበት ቦታ የእግዚአብሔር እጅ ከአገልጋዮቹ ፊት ሲሄድ እናም ሁሉንም ልጆቹን እንደ ፍላጎታቸው ይባርካቸው ዘንድ ሕዝቡን እና የወደፊት መንገድ ሲያዘጋጅ መስክረናል። እሱ ከፊታቸው እንደሚሄድ እና በቀኝ እና በግራ እንደሚሆን እናም መንፈሱ በልባቸው እንደሚሆን እና የእሱ መላእክት እንደሚከቡን ቃል አልገባልንም? ሁላችሁንም በማሰብ ይህ መዝሙር ትዝ ይለኛል። እነሆ የንጉሥ ሰራዊት፣ እነሆ የንጉሥ ሰራዊት በሰንደቅ በሰይፍና ጋሻ ድል ለማድረግ እየገሰገሰ ነው። ሕይወት ባለው ታላቅ ጦርነት ማዕረጎች በወታደሮች የተሞሉ ናቸው። የተባበሩ ደፋር እና ብርቱ መሪያቸውን የሚከተሉ እናም የደስታ መዝሙር ይዘምሩ። ሽማግሌ ክርስቶፈርሰን በንግግራቸው ውስጥ በእርግጠኝነት ሊነሱ የሚችሉ ጥያቄዎችን በክህነት ደረጃ የሚገኙ የሊቀ ካህን ጉባኤ ቡድኖችና የሽማግሌ ጉባኤ አባላትን በአጥቢያ ደረጃ በአንድነት እና ብርቱ የመልከዘዲቅ ክርስቲያን ክህነት ሥልጣን ወንድሞች ሆነው ስለ መቅረባቸው በርካታ መልስ ሰጥቷቸዋል። እዚህ ማስተካከያዎች የሽማግሌ ጉባኤና የሴት መረዳጃ ማህበር ስራቸውን በማጣጣም ለመተግበር ይረዳሉ። ከኤጲስቆጶስና ከአጥቢያ መማክርት አባላት ጋር የጉባኤውን ቅንጅት ይቀላቀላሉ። እናም ኤጲስቆጶሱ ለካህናትና ለሴቶች መረዳጃ ማህበር ፕሬዝዳንቶቹ ተጨማሪ ኃላፊነቶችን እንዲያስተላልፍላቸው ይፈቅዳል። ስለዚህ ኤጲስቆጶሱና አማካሪዎቹ በዋናው ተግባራቸው ላይ ሊያተኩሩ ይችላሉ። በተለይም የወጣት ሴቶችና አሮናዊ ክህነት ስልጣን የሚሸከሙ ወጣት ወንዶችን መምራት በተመለከተ በቤተክርስቲያኗ መዋቅር አሰራር ላይ ለውጦች መደረጋቸው ያልተለመደ አይደለም። በ1883 ጌታ ለፕሬዚዳንት ጆን ቴይለር እንዲህ አለ፣ የቤተ ክርስቲያኔንና የክህነት ስልጣን አመራርና አደረጃጀት በተመለከተ ባስቀመጥኩት መንገድ ለወደፊት የቤተ ክርስቲያኗ እድገትና ፍጹም ለውጥ እና ማሻሻል አስፈላጊ የሆኑ ነገሮችን በየጊዜው እገልጻለሁ። ለእናንተ ለሊቀ ካህናቶች ምለው ጥቂት ቃላት እንደምንወዳችሁ እወቁ። የሰማይ አባታችን ይወዳችኋል። እናንተ የክህነቱ ንጉሳዊ ሰራዊት አካል ናችሁ። እናም ያለ እናንተ መልካም አገልግሎት፣ ልምድ እና ጽድቅ ይህንን ሥራ ወደፊት ልናንቀሳቀስ አንችልም። ሰዎች ሊቀ ካህን ተብለው የሚጠሩት ሌሎች ለማስተማር እና ለማገልገል ከፍ ካለው በእምነታቸው እና በመልካም ሥራቸው ምክንያት እንደሆነ አልማስ ተምሯል። ይህ ተሞክሮ ምናልባትም ከመቼውም ጊዜ ይበልጥ አሁን አስፈላጊ ነው። ብዙ አጥቢያዎች ውስጥ ሊቀ ካህናት በአሁኑ በቤተ ክርስቲያን ሽማግሌ አማካኝነት እንደ ጉባኤ ፕሬዝዳንት በመሆን የመምራት ዕድል አላቸው። ሊቀ ካህናቶች የሚያስተዳድሩ ሽማግሌዎች አሉ። በአሁኑ ወቅት ሽማግሌዎች በቅርንጫፍ ውስጥ ሊቀ ካህናት በሚኖሩባቸው በአንዳንድ አገሪት ክልሎች የቅርንጫፍ ፕሬዝዳንቶች ሆነው እያገለገሉ ናቸው። እናም የሽማግሌዎች ቡድን የተደራጀ እና ከፍተኛው ሊቀ ካህን ያሉባቸው ቅርንጫፎች አሉ። የመልከዘዲቅ ክህነት ተሸካሚ እና በአጥቢያ ውስጥ ያሉ ሁሉ አባላት ማስተማር፣ መማር እና ትከሻ ለትከሻ አብሮ መገላገል ማገልገል ምን ያህል ታላቅ ደስታ ይሆናል። የትም ቦታና በማንኛውም ሁኔታ ውስጥ ብትሆን የመምራት ወይም የመምራት አዲስ አገልግሎት በጸሎት በታማኝነትና በደስታ እንደ አንድ የክህነት ወንድሞች ኅብረት ለማገልገል እንድትቀበሉ እጋብዛችኋለሁ። በቅዱስ ክህነት መዋቅር ውስጥ የጌታ ፍቃድ ለመተግበር ወደፊት በምንሄድበት ወቅት ማብራሪያዎች አቀርባለሁ። በካስማ ሊቀ ካህናት ጉባኤ ውስጥ የሚደረጉ ማስተካከያ ምንድናቸው? የካስማ ሊቀ ካህን ቡድን ባሉበት ይከተላሉ። የካስማ አመራሮች ከካስማው ሊቀ ካህናት መሪ በመሆን አገልግሎታቸውን ይከተላሉ። ሆኖም ግን ሽማግሌ ክርስቶፈርሰን እንደገለጹት የካስማው ሊቀ ካህን ጉባኤ አባል የሚያካትቱት በአሁኑ ጊዜ በካስማ አመራር ውስጥ ያገለገሉ የአጥቢያ አመራር አባሎች፣ የካስማ ከፍተኛ መማክርት አባላትና ፓትሪያርኩ ናቸው። የአጥቢያና የካስማ ሂሳብ ሹም እና የአስፈጻሚ ጸሐፊዎች የካስማ ሊቀ ካህን ጉባኤ አባል አይሆኑም። ሊቀ ካህን ፓትሪያርክ የሰባዎቹ የሆኑ ወይም ሐዋርያ በአሁኑ ጊዜ እያገለገለ ያለ ሰው በክህነት ስብሰባ ላይ ለመሳተፍ ሲፈልግ ከሽማግሌዎች የክህነት ስብሰባ ላይ ይሳተፋል። በዚህ ጥሪ ያሉ ወንድሞች ከጥሪያቸው በሚወርዱበት ጊዜ እንደ ሽማግሌ የክህነት ቡድን አባል ወደ ቀድሞ አጥቢያቸው ይመለሳሉ። የካስማ ሊቀ ካህን የክህነት ቡድን ሚና ምንድን ነው? የካስማ አመራሮች ከሊቀ ካህን መማክርት ቡድን አባላት ጋር መገናኘት፣ ለመመስከር እና ለስልጠና ለመስጠት ይገኛሉ። በመመሪያ መጽሐፍ ውስጥ እንደተገለጸው የካስማ ስብሰባዎች ሁለት ማስተካከያዎች በማድረግ ይከተላሉ። አንደኛ፣ አጥቢያና ካስማ የክህነት ስልጣን የሥራ አስፈጻሚ ኮሚቴ ስብሰባዎች ከአሁኑ በኋላ አይደረጉም። ልዩ ትኩረት የሚያስፈልገው የቤት ጉዳይ ወይም ያልተለመደ የደህንነት ስጋት በመሳሰሉ ልዩ ድንገተኛ ችግሮች ሲነሱ በሰፋ የኤጲስቆጶስ ስብሰባ ውስጥ ይዳሰሳሉ። ሌሎች አስቸኳይ ጉዳዮች በአጥቢያ መማክርት ስብሰባ ውስጥ ሊቀጥሉ ይችላሉ። የካስማ ክህነት ስልጣን የሥራ አስፈጻሚ ኮሚቴ ስብሰባ በመባል የሚታወቀው አሁን የሊቀ መማክርት ስብሰባ ይባላል። ሁለተኛ፣ ሁሉም የተሾሙት ሊቀ ካህናቶች የሚገኙበት ዓመታዊ ስብሰባ በአሁኑ ወቅት አይደረግም። ይሁን እንጂ ዛሬ በተዋወቁ የካስማ ፕሬዝዳንቶች የተመሰረተው የካስማው ሊቀ ካህናት ዓመታዊ ስብሰባ ማድረግ ይቀጥላሉ። አንድ አጥቢያ ከአንድ በላይ ሽማግሌ የክህነት ሽማግሌ ጉባኤ ሊኖረው ይችላል? መልሱም አዎ ይኖረዋል ነው። በትምህርትና ቃል ኪዳን ክፍል 107 ቁጥር 89 መንፈስ አንድ አጥቢያ እጅግ በጣም ብዙ ቁጥር ያላቸው ተሳታፊ የመልከዜዴቅ ክህነት ተሸካሚ ሊኖሩት መሪዎቹ ከአንድ በላይ ሽማግሌ ቡድን ሊያደራጁ ይችላሉ። በእንደዚህ አይነት ሁኔታ ላይ እያንዳንዱ ጉባኤ በእድሜ የተሞከረና በክህነት አገልግሎት ክፍል እና ጥንካሬ ተመጣጠነ መሆን ይገባዋል። በዚህ መንፈስ የተመሩ የአጥቢያና የካስማ አደረጃጀት ወደፊት የተጓዙ ብዙ በረከቶችን እንደምናይ መሰክራሉ። ጥቂቶቹ ምሳሌ ልጥቀስ። በኤጲስቆጶስ አመራር ስር ብዙ የክህነት ሀብት በማዳበር ስራ ላይ ሊረዱ ይችላሉ። ይህ እስራኤልን በመሰብሰብ በቤተ መቅደስና በቤተ ክርስቲያን ታሪክ ስራዎች እርዳታ የሚያስፈልጋቸውን ቤተሰቦችና ግለሰቦች ጋር በመስራት እና ሚስዮናዊ ነፍሳት ወደ ኢየሱስ ክርስቶስ እንዲያመጡ መርዳት ያካትታል። የበላይ አመራር ላይ የነበሩ መሪዎች ልምዳቸውን ከሽማግሌ ጉባኤ ጋር ለማካፈል ሲመለሱ ጠንካራ የጉባኤ አባላት ይፈጥራል። በጉባኤ ውስጥ ብዙ የተለያዩ ስጦታዎች እና አቅሞች ይኖራሉ። በአጥቢያና በጉባኤዎች ውስጥ ጊዜውን እና አፋጣኝ ፍላጎቶች ለማሟላት እና የተለያዩ አገልግሎት ኃላፊነቶችን ለማሟላት የበለጠ ምቹነትና ተደራሽነት ይኖራቸዋል። አዲስ የክህነት ሽማግሌ እና ልምድ ያለው ሊቀ ካህን ጎን ለጎን በጉባኤ ስብሰባዎችና ኃላፊነቶች ሲካፈሉ መማርና የሙሉ ስምምነት ብዛት ይጨምራል። ኤጲስቆጶሶችና የቅርንጫፍ ፕሬዝዳንቶች መንጋዎቻቸውን ለመጠበቅ እና እርዳታ ለሚሹት ለማገልገል ጥሪዎቻቸውን ከፍ እንዲያደርጉ ነፃ የሆነ ዘንድ ተስፋ ያደርጋሉ። እያንዳንዱ አጥቢያና ካስማ የተለያየ እንደሆነ እንረዳለን። እነዚህ ልዩነቶች በመረዳት እነዚህ አጠቃላይ ለውጦችን በፍቃድነት ከጉባኤ ቀጥሎ እንደምትከተሉ ተስፋ እናደርጋለን። በእግዚአብሔር ነቢይ መመሪያ ተሰጥቶናል። ምን አይነት ትልቅ በረከትና ኃላፊነት ነው! በሙሉ ጽድቅና ትርታ እናሟላዋለን፣ ትጋት እናሟላዋለን። የክህነት ስልጣን በመለየት እና በመሾም እንደሚሰጥ አስተውሱ ነገር ግን ወነተኛው የክነት ኃይል ማለትም በጌታ በኢየሱስ ክርስቶስ ስም ላይ መተግበር የሚያስችል ኃይል የሚመጣው በጽድቅ ኑሮ ብቻ ነው። ጌታ የተመለሰውን ነብይ ለሆነው የመመለስ ነብይ የሆነውን ጆሴፍ ስሚዝ እንዲሲል አወጀለት። እነሆ እናው እናም አው በጎችን ጠብቃለሁ ሽማግሌዎችን አስነሳለሁ እናም ወደሱ እልካለሁ እነሆ ስራዬን በጊዜ አፍጠናለሁ። በርግጥ ይህ እግዚአብሔር ሥራ እንደሚያፋጥን ጊዜ ነው። ያንዳንዳችን ከርሱ ፍቃድ ጋር ለመስማማት እና ወነተኛና ታማኝ ለሆኑ ቃላት የተገባላቸውን ብዙ በረከቶች ለመቀበል አንዳችን ህይወታችንን ለማንጸባረቅና ለማሻል የተሰጠ እድል እንጠቀም። ወንድሞች ለዚህ ድንቅ ሥራ አካል ለመሆን ያደረጋችሁት ስላላችሁ ሁሉ አመሰግናለሁ። በዚህ ታላቅና የተከበረ ዓላማ ወደፊት ስትንሂድ አዎ ጦርነቱ ሲጠናቀቅ ሁከትና ግጭቶች ሲወገዱ ሁሉም በደህንነት ሲሰበሰቡ በሰላም ሸለቆ ውስጥ ዘላለማዊ ንጉስ ፊት ያ ሰፊና ህዝብ ኃያል ህዝብ ስሙ ለዘላለም ያወድሱታል። ይህ ዝማሪያቸው ይሆናል። ድል በርሱ ቤዛችን ድል በጌታችን ኢየሱስ ክርስቶስ ድል በኢየሱስ ክርስቶስ ጌታችን። ዛሬ ጌታ ፈቃዱን በነቢያ አማካኝነት ፕሬዝዳንት ራሰል ኤም ኔልሰን ሲገልጽን ሁላችንን ለመመስከር ቆመናል። እሳቸው በዚህ ምድር ላይ ያሉ የእግዚአብሔር ነቢይ መሆናቸውን መሰክራለሁ። እኛ ታላቁ የተቤዠንና አዳኛችን የሆነውን ስለ ጌታ ኢየሱስ ክርስቶስ ምስክርነቴን እሰጣለሁ። እርሱ ራሱ ይህ የእሱ ሥራ ነው፣ ራሱ ፈቃድም ነው። ክብር ምስክርነቴን የምሰጠው በኢየሱስ ክርስቶስ ስም ነው። አሜን።
Congregation will now join.
አሁን ምእመናን ከዘማሪ ጋር በጋራ ይዘምራሉ። Praise to the Lord the Almighty. ቀጥሎ ለእናንተ ለመናገር የኔ እድል ይሆናል። በመቀጠል የቀዳሚ አመራር የመጀመሪያ አማካሪ ፕሬዝዳንት ዳንኤል ዳለን ኤች ኦክስ ይናገራሉ።
ውድ ወንድሞቼ በዚህ ታሪካዊ አጠቃላይ ጉባኤ እናንተን ለማነጋገር በመቻሌ ታላቅ ምስጋና አለኝ። ፕሬዝዳንት ራስል ኤም ኔልሰን እንደ ኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተክርስቲያን 17ኛ ፕሬዝዳንት ደግፈናል። ከእርሳቸው ጋር በየቀኑ የመስራት በረከት ስላለኝ በመንፈስ በኩል ፕሬዝዳንት ኔልሰን በእግዚአብሔር የጌታን እውነተኛ ቤተክርስቲያን እንደሚመሩ እንደተጠሩ ማረጋገጫ ተሰምቶኛል። ደግሞም በጌታ ሽማግሌ ኤልደር ጎን እና ሽማግሌ ሱዋሬዝን በ12 ሐዋርያት ሸንጎ አባል ሆነው እንዲያገለግሉ እንደተጠሩም ምስክርነቴ ነው። እነርሱን ወዳቸዋለሁ፣ ደግፋቸዋለሁ። እነርሱም በአገልግሎታቸው በዓለም ዙሪያ ሕይወቶችን ይባርካሉ። ይህ ጉባኤ በሌላ ምክንያትም ታሪካዊ ነው። ፕሬዝዳንት ኔልሰን በጌታ ቤተ ክርስቲያን ውስጥ ባለው የድርጅት ቅስቀሳ የተነሳሳ የወደፊት እርምጃን አስተዋውቋል። ያም እቅድ የክህነት ጉባኤዎችን በአጥቢያና ካስማዎች የክህነት ኃላፊነቶቻችንን በተሻለ ሁኔታ እንድናሟላ አዲስ መዋቅርን የያዘ ነው። እነዚያም ኃላፊነቶች ለአባታችን ልጆች የክህነት እንክብካቤና ከምናደርግባቸው ጋር የተገናኙ ናቸው። ጌታ ለቅዱሳኑ ያለው የፍቅር እንክብካቤ እቅድ በተለያዩ ዓመታት ብዙ መልኮች ነበሩት። በድሮ ጊዜ በናቡ ውስጥ ነቢዩ ዮሴፍ ስሚዝ ወደ ከተማው በብዛት ለሚመጡ ደሃ ለሆኑት አዲስ አባላት የሚንከባከቡበትን የተደራጀ መንገድ ፈልጎ ነበር። አራቱ የአያቶቼ ወላጆች ከነዚህ መካከል ነበሩ፤ አይሪንጎች፣ ቤኒየኖች፣ ሮምኒዎች እና ስሚዞች። ነቢዩ የእነዚህን ቅዱሳን እንክብካቤ በተለያየ ስፍራዎች አደራጀ። በኢሊኖይ ውስጥ እነዚህ የከተማ ክፍሎች አጥቢያ ተብለው ይጠሩ ነበር። ቅዱሳኑ በሜዳው እየተጓዙ ሳሉ እርስ በርሳቸው ያላቸው እንክብካቤም በቡድኖች ውስጥ የተደራጀ ነበር። ከአባቴ አያቶች አንዱ አሁን ኦክላማ ከሚባለው ቦታ ወንጌል ካገለገለ በኋላ ሲመለስ ከአንዱ ቡድን ጋር በመንገድ ተገናኘ። በበሽታ በጣም አቅም ስላጣ እርሱና የአገልግሎት ጓደኛው በትንሿ ጋሪ ውስጥ በጀርባቸው ተኝተው ነበር። የቡድኑ መሪ ሁለት ወጣት ሴቶችን በጋሪ ውስጥ ያሉትን ማንኛውንም ሰው እንዲረዱ ላከ። አንዷም በስዊዘርላንድ አገር አዲስ ያመነች ወጣት እህት ነበረች። ከሚስዮኖቹ አንዱን ተመለከተችና ርኅራሴ ተሰማት። በቅዱሳን ቡድን ነበር የዳነው። ሲሻለውም ወደ ሶልት ሌክ ሸለቆም ከአዳነችው ሴት ጋር በእግር እየሄደ ነበር የገባው። ተፋቀሩ፣ እናም ተጋቡ። እርሱም ቅድመ አያቴ አይሪንግ ነበር እና እርሷም ቅድመ አያቴ ማሪያ ቦሚሊ አይሪንግ ነበረች። ከዓመታት በኋላ በክፍለ አህግሩ ተሻግሮ ለመሄድ የነበረውን ታላቅ አስቸጋሪነት ሰዎች ሲናገሩ እንዴት ይል ነበር፣ አይደለም፣ ከባድ አልነበረም። በእግር ስንጓዝ የኢየሱስ ክርስቶስን እውነተኛ ወንጌል ማግኘታችን እንዴት ተአምራዊ እንደነበረ እንነጋገር ነበር። ይህም ከማስታወሳቸው ጊዜያቶች ሁሉ ደስተኛ የነበርኩበት ጊዜ ነበር ትል ነበረ። ከዚያ ጊዜ ጀምሮ ቅዱሳኑን እርስ በርስ የሚረዳዱበትን የተለያዩ መንገዶች ጌታ ተጠቅሟል። አሁን በጠንካራና ኅብረት ባላቸው የአጥቢያ እና ካስማ ጉባኤዎች ባርኮናል። ሁሉም የከተማ አጥቢያዎች ቡድኖች እና የተጠናከሩ ጉባኤዎች ጌታ እርሱ ራሱ እንደሚንከባከባቸው ቅዱሳኑ እርስ በርስ ለመንከባከብ በሚያስፈልጋቸው መንገድ ውጤታማነት በሚያደርጉት ቢያንስ ሁለት አስፈላጊ ነገሮች ነበሯቸው። እነርሱ ውጤታማ የሚሆኑት ቅዱሳን ከራሳቸው በላይ የክርስቶስ ፍቅር ለሌሎች ሲሰማቸው ነው። ቅዱሳን መጻሕፍት ልግስናን የክርስቶስ ንጹሕ ፍቅር ብለው ይጠሩታል። እናም ውጤታማ የሆኑት ለተረጁ ምን መልካም እንደሆነ ጌታ እንደሚያውቅ እርዳታ ሰጪውን መንፈስ ቅዱስ ሲመራው ነው። በቅርብ ሳምንታት ከጊዜ ወደ ጊዜ የቤተ ክርስቲያኗ አባላት ጌታ ሊያደርግ ያለውን አስቀድሞ እንዳወቁ ባካኋናቸው በፊቴ ይገልጹ ነበር። ሁለት ምሳሌዎች ልስጣችሁ። አንደኛው በአሮናዊ ክህነት ውስጥ በጌታ አገልግሎት የክህነት ተሸካሚዎች ምን ማከናወን እንደሚችሉ የተረዳ የአስራ አራት ዓመት አስተማሪ ልጅ ንግግር ነበር። ሁለተኛው የክርስቶስ ፍቅር ያለው የመልከ ጸድቅ ክህነት ተሸካሚ ቤተሰብ ለማገልገል የተነሳሳበት ነበር። መጀመሪያ በነበርኩበት በአጥቢያ የቅዱስ ቁርባን ስብሰባ ውስጥ ወጣቱ ልጅ የተናገራቸው ቃላቶችን ልስጣችሁ። በአስራ አራት ዓመታችሁም እንደነበራችሁ ለማስታወስ ሞክሩና ወጣቱ ልጅ ማወቅ ከሚገባው በላይ የሚለውን ሲናገር ስሙ። አስራ አራት ዓመት ከሞላው ጊዜ ጀምሮ በአጥቢያዬ የአስተማሪዎች ጉባኤ አባል በመሆኔ በጣም ነው መደሰተው። አስተማሪ የዲያቆን ሙሉ ኃላፊነቶችና ተጨማሪ ኃላፊነቶች አሉት። አንዳንዶቻችን አስተማሪዎች እንደሆንን፣ ሌሎች ደግሞ አንድ ቀን ይሆናሉ። እናም አሁን በቤተ ክርስቲያኗ ውስጥ በክህነት የተባረከ ነው። ስለዚህ ሁላችንም ስለ አስተማሪነት ኃላፊነት በተጨማሪ ማወቅ ያስፈልገናል። ከሁሉም በፊት ትምህርትና ቃል ኪዳኖች 20:53 እንደሚለው የአስተማሪ ኃላፊነት ቤተ ክርስቲያኗን ዘወትር መጠበቅና እነርሱን መርዳትና ማጠናከር ነው። ቀጥሎም ትምህርትና ቃል ኪዳኖች 20:54-55 እንደሚለው እናም ምንም ጥፋት በቤተ ክርስቲያን እንዳይኖር እንዲሁም አባላቶቿ እርስ በርሳቸው እንዳይከፋፉ፣ እንዳይዋሹ፣ እንዳይተማሙ ወይም ክፉ እንዳይነጋገሩ መጠበቅ እና የቤተ ክርስቲያን በየጊዜው እንዲሰበሰቡ ማድረግ እናም አባላቶቹ ኃላፊነቱ እንዲወጣ ማድረግ ነው። ወጣቱም ቀጠለ፣ ክርስቶስ ይቺ ቤተ ክርስቲያን ስለሆነች እንደሚያደርገው እኛም ቤተ ክርስቲያኗን መንከባከብ ብቻ ሳይሆን በቤተ ክርስቲያን ውስጥ ያሉትን ሰዎች መንከባከብ ኃላፊነታችን እንደሆነ ጌታ ይነግረናል። ትእዛዛትን ለመጠበቅ የምንጥር ከሆነ እርስ በርስ ደግ፣ ታማኝ፣ መልካም ጓደኛ አብረን በመሆን ስንደሰት ከመንፈስ ጋር እንዲሆን እናስችላለን። እናም የሰማይ አባታችን እንድናደርግ የሚፈልገው ይህ እንደሆነ እናውቃለን። ይህንን ካላደረግን ጥሪያችንን ለማሟላት አንችልም። እንዲህ በማለት ቀጠለ፣ አንድ አስተማሪ ጥሩ የቤት ለቤት አስተማሪ በመሆን አባላትን በቤተ ክርስቲያኑ ሰላምታ በመስጠት ቅዱስ ቁርባንን በማዘጋጀት በቤት በመርዳት እናም የሰላም ሰሪ በመሆን ትክክለኛውን ምሳሌ ሲያሳይ ክህነቱን ለማክበር እና ጥሪውን ለማሟላት እየመረጠ ነው። ጥሩ አስተማሪ መሆን በቤተ ክርስቲያን ውስጥ እና በቤተ ክርስቲያን ተሳትፎች ላይ ኃላፊ መሆን ብቻ አይደለም። ሐዋርያው ጳውሎስ እንዳስተማረው በቃልና በኑሮ በፍቅርም በእምነትም በጽናትም ለሚያምኑት ሁሉ ምሳሌ ሁኑ። የትም ብንሆን ምንም እያደረግን ብንሆን በሁሉም ጊዜ እና በሁሉም ቦታዎች የጽድቅ ጥሩ ምሳሌ ለመሆን እንችላለን። ከዚያም ያ ወጣት እንዲህ አለ፣ አባቴና እኔ ለብራውን ቤተሰብ የቤት ለቤት አስተማሪዎች ነን። ወደዚያ ሁሌም ሲሄድ እነርሱን በመጎብኘትና እነርሱን ለማወቅ በመሞከር ጥሩ ጊዜ ይኖረኛል። ስለ ብራውን ቤተሰብ የምወደው ነገር ቢኖር ወደዚያ ስንሄድ ሁሌም ለማዳመጥ ፈቃደኞች ናቸው። እናም ሁል ጊዜም የሚያካፍሉት መልካም ታሪክ አላቸው። በአጥቢያ ያሉትን ሰዎች ቤት ለቤት ማስተማር ምክንያት በደንብ ስናውቃቸው የሚቀጥለው የአስተማሪ ኃላፊነት ለማከናወን ቀላል ይሆናል። እና ያም የቤተ ክርስቲያን አባላትን ሰላም ማለት ነው። ሰዎች እንደተፈለጉና በቤተ ክርስቲያን ውስጥ ተቀባይነት እንዳላቸው እንዲሰማቸው ማድረግ የአጥቢያ አባላት ሙሉ ፍቅር እንዲሰማቸውና ቅዱስ ቁርባን ለመቀበል እንዲዘጋጁ ያደርጋቸዋል። ወደ ቤተ ክርስቲያን የሚመጡትን አባላት ሰላም ከማለት በኋላ አስተማሪዎች በእያንዳንዱ እሁድ ቅዱስ ቁርባን በማዘጋጀት ይረዳሉ። በዚያ አጥቢያ ቅዱስ ቁርባን ማዘጋጀትን በማስተላለፍ በጣም እደሰታለሁ፣ ምክንያቱም ሁሉም አምልኮን የሚያሳዩ ነበሩ። ቅዱስ ቁርባን ስናዘጋጅ እና ስናስተላልፍ መንፈስ ሁልጊዜም ይሰማኛል። ይህን ሁልጊዜ እሁድ በማድረጌ ለእኔ ታላቅ በረከት ነው። እንደ ቅዱስ ቁርባን ማስተላለፍ አይነት አገልግሎቶች ሰዎች ተመልሰው ይህን በማድረጋቸው ያመሰግናል። ነገር ግን ቁርባን የማዘጋጀት አይነትና ሌሎች አገልግሎት የሚደረጉት ማንም ሳያዩት ነው። ይህ ሰዎች ማየታቸው ለእኛ አስፈላጊ አይደለም። አስፈላጊው ጌታ እንዳገለገል ነው ማወቁ ነው። እንደ አስተማሪዎች የክህነት ኃላፊነቶቻችንን በማሟላት የቤተ ክርስቲያኗን ጓደኞቻችንና ቤተሰቦቻችን ለማጠናከር መጣር አለብን። ሁል ጊዜም ቀላል አይደለም። ነገር ግን ያዘዛቸውን ትእዛዝ የምናሟላበት መንገድ ካላዘጋጀ በቀር ጌታ ምንም ትእዛዝ አይሰጥም። ወጣት ልጁ ሲጨርስ በእርሱ ብስለትና ጥበብ መገረሜን ቀጠልኩኝ። እንዲህም በማለት አጠቃለለው፣ ኢየሱስ ክርስቶስ ለመከተል ከመረጠን የተሻለ እንደምንሆን አውቃለሁ። ከወር በፊት ሌላ የክህነት አገልግሎት ታሪክ በአጥቢያ የቅዱስ ቁርባን ስብሰባ ውስጥ ተደርጎ ነበር። እንደገና በዚያ ተገኝቼ ነበር። የረጅም ጊዜ የክህነት ተሸካሚ ሲናገር ጌታ ጠንካራ በሆነ የክህነት ሸንጎ ምን እንዲደረግ እንደሚፈልግ እየገለጸ እንደነበረ አያውቅም ነበር። የእርሱ ታሪክ ይህ ነው። እርሱ እና የቤት ለቤት ትምህርት ጓደኛው ሰባት ቤተሰቦችን ለማገልገል ተመድበው ነበር። ብዙዎቹ መጎብኘት አልፈለጉም ነበር። የቤት ለቤት አስተማሪዎች ወደ ቤታቸው ሲመጡ በሩን ለመክፈት እምቢ አሉ። በስልክ ሲደውሉም አላነሱትም። መልእክት ሲተውም መልሱ አልደወሉላቸውም። ይህ አረጋዊ አገልጋይ በመጨረሻም ወደ ደብዳቤ የመጽሐፍ አገልግሎት ዞሩ። መልስ ለማግኘት ተስፋ ኖሮት የደመቀ ቢጫ ፖስታ መጠቀም ጀመረ። ከሰባት ቤተሰቦች አንዷ ከአውሮፓ የመጣች ቤተ ክርስቲያን መምጣት ያቆመች ያላገባች እህት ነበረች። ሁለት ልጆች ነበሯት። ከእርሷ ጋር ለመገናኘት ከነበረ ከብዙ ጥረት በኋላ የስልክ መልእክት አገኘ። በድንገት ከቤት ለቤት አስተማሪ ጋር ለመገናኘት ጊዜ እንዳልነበራት ነገረችው። ሁለት ሥራ ነበራት። ውትድርና ውስጥም ነበረች። የመጀመሪያ ሥራዋ ፖሊስነት ነበረ። እናም የሥራ ዕቅዷ መርማሪ ለመሆን እና ከዚያም ወደ ተወለደችበት አገር ለመመለስና ሥራዋን በዚያ ለመቀጠል ነበረ። የቤት ለቤት አስተማሪዋን በቤቷ ሊጎበኛት አልቻለም። አንዳንዴም የስልክ መልእክት ይልክላት ነበር። በየወሩ በእጅ የተጻፈ ደብዳቤ ይልክላት ነበር። እንዲሁም ለእያንዳንዱ ልጆቿ የበዓል ፖስታ ካርድ በተጨማሪ ይልክ ነበር። ምንም መልስ አላገኘም። ነገር ግን የቤት ለቤት አስተማሪዎቿ ማን እንደነበሩ፣ ከእነርሱ ጋር እንዴት መገናኘት እንደምትችልና በክህነት አገልግሎቶቻቸው ጠንካራ እንደሆኑ ታውቃለች። ከዚያም አንድ ቀን ከእርሷ አስቸኳይ መልእክት አገኘ። እርዳታ በጣም ያስፈልጋት ነበር። ኤጲስቆጶሱ ማን እንደሆነ አላወቀችም። ነገር ግን የቤት ለቤት አስተማሪዎቿን ታውቅ ነበር። በጥቂት ቀናት ውስጥ ለአንድ ወር ውትድርና ስልጠና ከሀገሯ ወጥታ መሄድ ነበረባት። ልጆቿን ይዛ ለመሄድ አትችልም። ልጆቿን ሊንከባከቡ የነበሩ እናቷም የጤንነት ችግር የነበረውን ባሏን ለመንከባከብ ወደ አውሮፓ ሄደው ነበር። ይቺ ቤተ ክርስቲያን መምጣት አቁማ የነበረች ያላገባች እህት ወደ አውሮፓ የሚካሄድበት ትኬት ለመግዛት ገንዘብ የነበራት ለታናሽ ልጇ ብቻ እንጂ ለ12 ዓመት ወንድ ልጇ ለኤሪክ አልነበረም። የቤት ለቤት አስተማሪዋ ልጇን ለ30 ቀን የሚንከባከብ መልካም የሆነ የኋለኛው ቀን ቅዱሳን ቤተሰብ እንዲያገኝላት ጠየቀች። የቤት ለቤት አስተማሪውን መልሶ የሚችለውን ያክል እንደሚጥር መልእክት ላከላት። ከዚያም ከክህነት መሪዎች ጋር ተነጋገረ። ኤጲስቆጶሱም የአጥቢያ ሸንጎና በተጨማሪም የሴቶች መረዳጃ ማኅበር ፕሬዚዳንትን ለመነጋገር ፍቃድ ሰጡት። የሴቶች መረዳጃ ማኅበር ፕሬዚዳንትም ወዲያው የኤሪክ ዕድሜ እኩያ የሆኑ ልጆች ያሏቸውና ለሳምንት ያህል ተራ በተራ እርሱን የሚንከባከቡ አራት መልካም የኋለኛው ቀን ቅዱሳን ቤተሰቦችን አገኘች። በሚቀጥለውም ወር እነዚህ ቤተሰቦች ኤሪክን መገቡ። በተጨናነቀ አፓርትመንት ወይም ቤታቸው ቦታ አገኙለት። በፊት ታቅዶ ወደ ነበረ የቤተሰብና የገና ሽርሽርም ይዘውት ሄዱ። ወደ ቤተ ክርስቲያን ወሰዱት። የቤት ለቤትም ምሽትም ተሳታፊ ያደረጉት። እናም ቀጠለ። ቤተሰቦቹ የኤሪክ ዕድሜ ያላቸው ወንድ ልጆች ነበራቸው። እነርሱም በዲያቆን ጉባኤ ስብሰባቸውና ድርጊቶች ተሳታፊ ያደረጉት። በእነዚህ 30 ቀናት ውስጥ ኤሪክ ለመጀመሪያ ጊዜ በቤተ ክርስቲያን ውስጥ በየእሁድ ይገኝ ጀመር። እናቱ ከስልጠናዋ ከተመለሰች በኋላ ኤሪክ በአብዛኛው ጊዜ በፈቃደኝነት አብሯቸው እንዲቆይ ካደረጉት ከአራት የኋለኛው ቀን ቅዱሳን ቤተሰቦች ጋር ወይም ከእናቱ የሴቶችና የቤት ለቤት አስተማሪ በተጨማሪ ከእርሱ ጋር ጓደኞች ከሆኑት ጋር ወደ ቤተ ክርስቲያን መምጣቱን ቀጠለ። ከጊዜም በኋላ እንደ ዲያቆን ተሾመ። እናም ቅዱስ ቁርባን በየጊዜው መሰረፍ ጀመረ። አሁን ወደ ኤሪክ የወደፊት ሕይወት እንመልከት። ቤተሰቡ ወደ እናቱ ሀገር ሲመለስ በዚያ ቤተ ክርስቲያን ውስጥ መሪ ቢሆን የሚያስደንቅ አይደለም። ይህም የሚሆነው በአንድነት በመንፈስ ቅዱስ እና በልባቸው ከነበረው ልግስና የተነሳ ባገለግሉት ቅዱሳን ምክንያት ነው። ልግስና በእግዚአብሔር መንግሥት ለመዳን አስፈላጊ እንደሆነ እናውቃለን። ሞሮኒ እንደጻፈው እናንተ ልግስና ከሌላችሁ በእግዚአብሔር መንግሥት ምንም መንገድ ልትድኑ አይቻላችሁም። ልግስና ማድረግ የምንችለውን ካደረግን በኋላ እንደ ስጦታ የሚሰጠን የመንፈስ ቅዱስ ስጦታ እንደሆነ እናውቃለን። በልጁ ኢየሱስ ክርስቶስ እውነተኛ ተከታዮች ሁሉ ላይ የሚያፈሰው በዚህ ፍቅር ትሞሉ ዘንድ ኃይል ከልባችሁ ወደ አብ ጸልዩ። እኔ እንደሚመስለኝ መንፈስ ቅዱስን በተሻለ ለመቀበል የምንችለው ሌሎችን በማገልገል ላይ ስናተኩር ነው። ለዚህም ነው አዳኝን ለማገልገል የክህነት ኃላፊነቶች አሉን። ሌሎችን ስናገለግል ስለ ራሳችን ማሰብ እንቀንሳለን። መንፈስ ቅዱስ ወደኛ ወዲያው ይመጣል። እኛም የልግስና ስጦታ እንድንቀበል ያለንን ፍላጎት ለማማናት ይረዳናል። ጌታ በክህነት አገልግሎታችን በተጨማሪ የተነሳሳና ልግስና ያለን እንድንሆን ለእኛ ባለው እቅድ እርምጃ እንደጀመረ መሰክራለሁ። ለፍቅሩ ምስጋና አለኝ። ይህም በልገሳ ይሰጠናል። በኢየሱስ ክርስቶስ ስም አሜን አሜን።
My beloved brethren,
የተወደዳችሁ ወንድሞቼ ከፕሬዝዳንት ራሰል ኤም ኔልሰን በራእይ ተመራ ማስተዋቂያ ሰምተናል። አስፈላጊ ማብራሪያዎችንም ከሽማግሌ ክሪስቶፈርሰን፣ ሽማግሌ ራዝባንድ እናም ከፕሬዝዳንት አይሪንግ ሰምተናል። ከዚህም በኋላ የሚባለው በድጋሚም ከፕሬዝዳንት ኔልሰን የምንሰማው እናንተ የጌታ መሪዎችና የክህነት ተሸካሚዎች በኃላፊነታችሁ አሁን ምን ማድረግ እንዳለባችሁ የሚያብራራ ነው። ለዚህም እንዲረዳችሁ የምትሸከሙትን ክህነት የሚገዙ አንዳንድ መሠረታዊ መሪዎችን እገመግማለሁ። የመልከጸዴቅ ክህነት እግዚአብሔር የሰው ዘላለማዊ ሕይወትን ለማምጣት ያለውን ሥራ ለማከናወን በኃላፊነት የሚሰጠው መለኮታዊ ሥልጣን ነው። ይህም በ1829 ለዮሴፍ ስሚዝና ኦሊቨር ካውድሬ በአዳኝ ሐዋርያት በጴጥሮስ ያዕቆብና ዮሐንስ ተሰጥቶ ነበር። ይህም እኛ ለመግለጽ ካለን አቅም በላይ ቅዱስና ኃያል የሆነ ነው። የክህነት ቁልፎች የክህነት ሥልጣንን ተግባራትንም መምሪያ ኃይሎች ናቸው። ለዚህም ነው ሐዋርያቱ የመልከዘዴቅ ክህነትን ለዮሴፍና ኦሊቨር ሲሰጡ የዚህን ሥልጣን የሚመሩበትን ቁልፎች አብረው የሰጧቸው። ነገር ግን በዚያ ጊዜ ሁሉም የክህነት ቁልፎች አልተሰጡም ነበር። ለዚህም የመልአት ዘመን አስፈላጊ የሆኑት ቁልፎችና ዕውቀቶች በሙሉ የተሰጡት ሥርዓት በሥርዓት ነበር። ተጨማሪ ቁልፎችም ከሰባት ዓመት በኋላ በከርትላንድ ቤተ መቅደስ ተሰጥተው ነበረ። እነዚህ ቁልፎች የተሰጡት በዚያ ጊዜ የተሰጡትን ተጨማሪ ሥራዎች ለምሳሌ እንደ ሙታን ጥምቀትን የመሳሰሉ የሚንበሩበትን የክንስታን ለመስጠት ነው። የመልከዘዴቅ ክህነት የግል ክብርን ማመልከቻ ወይ መግለጫ አይደለም። ለልጆቹ ጥቅም የሚደረገውን እግዚአብሔር ሥራ ለማከናወን በአደራ የተሰጠ መለኮታዊ ኃይል ነው። ሁልጊዜም ማስታወስ ያለብን ክህነትን የሚሸከሙ ሰዎች ክህነቱ አይደሉም። ክህነትና ሴቶች ብሎ ማለት ትክክል አይደለም። የክህነት ተሸካሚዎችና ሴቶች ብለን ልንል ይገባናል። አሁን ጌታ ኢየሱስ ክርስቶስ ክህነቱን ከሚሸከሙ ምን እንደሚጠብቅ እናስብበት። ነፍሳትን እንዴት ወደ እሱ እንደምናመጣ ፕሬዚደንት ጆሴፍ ኤፍ ስሚዝ እንዳስተማሩት ተጠቅሳለሁ፣ በእውነትም ቤተ ክርስቲያኒቷ በፍጹምነት ተደራጅታለች ተብሏል። አስቸጋሪው ነገር ቢኖር እነዚህ በውስጡ ያሉ አደረጃጀቶች በሚያርፍባቸው ኃላፊነቶች ላይ በሙሉ ንቁ የሆኑ አይደሉም። በእነርሱ የሚፈለገውን ነገር በሙሉ በማወቅ ሲነቁ ኃላፊነቶቻቸውን በበለጠ ታማኝነት ያሟላሉ። እናም የጌታ ሥራ በሙሉ ጠንካራና ኃይለኛናም በዓለም ላይ ተጽዕኖ ፈጣሪ ይሆናል። ፕሬዚደንት ስሚዝ ደግሞም እንዲህ ሲሉ አስጠነቀቁ። ከተለያዩ የቅዱስ ክህነት ኃላፊነቶችና ሥርዓቶች ጋር የተገናኘ በእግዚአብሔር የተሰጠ ክብር በሰው እንደመጣ አይነት ማዕረግ መጠቀም ወይም ማሰብ አይገባም። ማጌጫ ወይም የጌትነት መገለጫ አይደሉም። ነገር ግን እንደምናገለግለው በምንናገርለት በመምህሩ ሥራ ውስጥ ለትሑት አገልግሎት የምንመደብበት ነው።
We are laboring for the salvation of souls.
ነፍሳትን ለማዳን የምንሰራነን እናም ይሄ በእኛ ላይ የተጣለ ከሁሉም በላይ ታላቅ የሆነ ኃላፊነት እንደሆነ ሊሰማን ይገባል። ስለዚህ አስፈላጊ ከሆነ ሁሉንም ነገር ለእግዚአብሔር ፍቅር ለሰዎች ደህንነት እናም እግዚአብሔር መንግስት በመድር ድል እንድታገኝ በመስዋዕት ለማድረግ ፈቃደኝነት ሊሰማን ይገባል።
In the Lord's church, the offices
በጌታ ቤተ ክርስቲያን ውስጥ የመልከዘድክ ክህነት ክፍሎች የተለያዩ ሥራዎች አሉት። ትምርትና ቃል ኪዳን ሊቀ ካህናትን በውጪ ተበታትነው ባሉ ካስማዎች ቋሚ አገልጋዮችና ፕሬዝዳንቶች እንደሆኑ የተመደቡ ናቸው። ሽማግሌዎችን በቤተ ክርስቲያኒቷ ቋሚ አገልጋዮች ብሎ ይጠቅሳቸዋል።
Here are other teachings on these separate
ስለነዚህ የተለያዩ ሥራዎች የሚያስተምሩ ተጨማሪ ትምህርቶች እነኚህ ናቸው። ሊቀ ካህናት መንፈሳዊ ነገሮችን ያስተዳድራሉ። ደግሞም ፕሬዝዳንት ጆሴፍ ኤፍ ስሚዝ እንዳስተማሩት እጥቅሳለሁ አንድ ሊቀ ካህን እንደተሾመ ድረስ እርሱ ወጣቶችን የእድሜ ተሞክሮ እንዲያገኙ ለማድረግ እና በሚኖርበት ህብረተሰብ መካከለ የኃይል ምንጭ የሆነ ግለሰብ እንዲሆኑ ለመከተል ብቁ የሚሆን ምሳሌ ለአውዛንትና ለወጣቱ ለማሳየትና በአስተሳሰብ ብቻ ሳይሆን ግን በምሳሌው የጽድቅን አስተማሪ ለመሆን ራሱን ለማብቃት ግዴታ አለበት። ሽማግሌ ኃላፊነቶች የ12 ሐዋርያት አባል ሽማግሌ ብሩስ አርማኮንኪ እንዳስተማሩት ሽማግሌ የጌታ ኢየሱስ ክርስቶስ አገልጋይ ነው። ሰዎችን በማገልገል በመምህሩ ምትክ እና ቦታ ውስጥ ለመቆም የተመደበ ነው። እንዲሁም የጌታ ወኪል ነው። ሽማግሌ መኮንኪ አንድ ሰው ሽማግሌ ብቻ ነው የሚለውን አባባል ተችቷል። በቤተ ክርስቲያኒቷ ውስጥ የሚገኙ ያንዳንዱ ሽማግሌ እንደ ቤተ ክርስቲያኒቷ ፕሬዝዳንት ያህል ክህነት አለው ብለዋል። ሽማግሌ ማለት ነው እርሱ እረኛ ከመልካሙ እረኛ መንጋ መካከለ የሚያገለግል እረኛ ነው። በዚህ በመልካሙ እረኛ መንጋዎች መካከለ በማገልገል አስፈላጊ ሥራ ውስጥ በመልከዘድክ ክህነት ውስጥ በሊቀ ካህንና በሽማግሌ ኃላፊነት መካከለ ምንም ልዩነት የለም። በትምርትና ቃል ኪዳኖች ታላቁ ክፍል 107 ውስጥ ጌታ እንደሚናገረው ሊቀ ካህናት በመልከዘድክ ሥርዓት ውስጥ በቀዳሚ አመራር መመሪያ ስር በመንፈሳዊ ነገሮች ማስተዳደር እና ደግሞም በሽማግሌ አመራር ወይም በማንኛውም የአሮናዊ ኃላፊነቶች ለማስተዳደር መብት አላቸው።
The most important principle for all priesthood holders
ለክህነት ተሸካሚዎች ከሁሉም በላይ አስፈላጊ መሰረታዊ መርሆ ቢኖር የመጽሐፈ ሙርሞን ነብይ ያዕቆብ ያስተማረው መርሆ ነው። እርሱና ወንድሙ ጆሴፍ እንደ ህዝብ ካህናት አስተማሪ ከተቀበሉ በኋላ እንዲህ አወጀ። እናም ኃላፊነቱን በመውሰድ እግዚአብሔርን ቃል በሙሉ ትጋት ካላስተማርናቸው የህዝቡን ኃጢአት በራሳችን ላይ በመቀበል ኃላፊነታችንን ለጌታ አጎላን።
With all diligence, brethren,
ወንድሞች
responsibilities as holders
እንደ ክህነት ተሸካሚዎች ኃላፊነታችን በጣም ከባድ ጉዳይ ነው። ሌሎች ተቋማት መልእክታቸውን ለማቅረብና ሌሎች ሥራዎቻቸውን ለማከናወን በዓለማዊ መሰረቶች ሊረኩ ይችላሉ። ነገር ግን እኛ የእግዚአብሔር ክህነት የምንሸከም ወደ እግዚአብሔር ሰማያዊ መንግስት መግቢያውን የሚቆጣጠር መለኮታዊ ኃይል አለን። በትምህርትና ቃል ኪዳኖች ራእያዊ መግቢያ ላይ ጌታ የገለጸውን ዓላማዎችና ኃላፊነቶች አለን። ለዓለም ይህንን ማወጅ አለብን። ነገር ግን እያንዳንዱ ሰው የዓለም አዳኝ በሆነ በጌታ በእግዚአብሔር ስም ይናገር። ደግሞም እምነትን በመድር ይበዛ ዘንድ ዘላለማዊ ቃል ኪዳን ይመሰረት ዘንድ የወንጌል ሙላት በደካሞችና በተራ ሰዎች አማካይነት በነገስታትና በገዦች ፊት እስከ ዓለም መጨረሻ ድረስ ይታወጅ ዘንድ ተተቷቸዋል። ይህን መለኮታ ኃላፊነት ለማከናወን የክህነት ጥሪያችንና ኃላፊነቶቻችንን ማጉላት አለብን። ሽማግሌ ሃሮልድ ቢሊ ክህነትን ማጉላት ምን ማለት እንደሆነ ገልጸዋል። አንድ ሰው የክህነት ተሸካሚ ሲሆን እርሱ የጌታ ወኪል ይሆናል። ጥሪውን በጌታ መላእክተኛነት ላይ እንዳለ ማሰብ ይገባዋል። ክህነትን ማጉላት ማለት ይህ ነው። ስለዚህ ወንድሞች፣ ጌታ ራሱ አንድ ወንድ ወይም ሴት ልጁን እንድትረዱ ቢጠይቃችሁ በአገልጋዩ በኩል ይህንን አድርጓል ጠይቋል፣ ሥራውን ትቀበላላችሁን? ከተቀበላችሁስ እንደ እርሱ ወኪል በጌታ መላእክተኛነት ቃል በገባበት እገዛው ላይ በመመካት ትሰራላችሁን? ሽማግሌ ሊ ክህነትን ስለማጉላት ሌላ ያስተማሩት ነገር፣ አንድ ነገርን በአጉሊ መነጽር ስትመለከቱት በዓይናችሁ ለማየት ከምትችሉት በላይ ትልቅ ያደርገዋል። ያም አጉሊ መነጽር ነው። አሁን ማንም ክህነቱን የሚያጎላ ከሆነ ይህም ማለት መጀመሪያ ከሚያስቡት በላይ ሌሎችም ከሚያስቡት በላይ ታላቅ ካደረጉት ያም ክህነታቸውን የምታጎሉበት መንገድ ነው። የክህነት ተሸካሚ የክህነት ኃላፊነቱን የሚያጎላበት ምሳሌ ነው። ይህን የሰማሁት በአይዳሆ የካስማ ጉባኤ አብሮኝ ከነበሩት ከሽማግሌ ጀፍሪ ዲ ኤሪክሰን ነበር። እንደ አንድ ያገባ ወጣት ሽማግሌ በጣም ድሃ ሆኖና የመጨረሻ የኮሌጅ ትምህርት ዓመቱን ለመፈጸም እንደማይችል እየተሰማው ጀፍሪ ትምህርቱን ለማቋረጥና የተቀረበለትን የሥራ ዕድል ለመቀበል ወሰነ። ከትንሽ ቀናት በኋላ የሽማግሌዎች ክህነት ቡድን ፕሬዚዳንቱ የሆነው ወደ እርሱ ቤት መጣ። ጠቅሳለሁ፣ የያዝኩትን የክህነት ቁልፍ ትርጉም ትረዳለህን? ብሎ ፕሬዚደንቱ ጠየቀው። ጀፍሪም እረዳለሁ ብሎ ሲመልስ ፕሬዚደንቱ ትምህርትህን ለማቋረጥ እንደተወሰነ እንደሰማ ጌታ ይህንን መልእክት እንቅልፍ ሊወስደኝ ባልቻለበት ምሽት ለእርሱ እንዲሰጠው እንደፈለገ ነገረው። እንደ ክህነት ቡድን ፕሬዚደንት የኮሌጅ ትምህርትን እንዳታቋረጥ እመክርሃለሁ፣ ይህም ከጌታ ለአንተ የመጣ መልእክት ነው አለው። ጀፍሪም ትምህርቱን ቀጠለ። ከዓመታት በኋላ ውጤታማ የንግድ ሰው ሆኖ ለሚያዳምጡት የክህነት ተሸካሚዎች ያ ምክር በሕይወቴ ላይ ትልቅ ለውጥን ፈጥሯል ብሎ ሲገልጽ ሰማሁት። አንድ የክህነት ተሸካሚ ክህነቱንና ጥሪውን በማጉላቱ በሌላ የእግዚአብሔር ልጅ ሕይወት ላይ ለውጥ ፈጣሪ ሆኗል። እስካሁን ድረስ ክህነት በቤተ ክርስቲያኒቷ ውስጥ ስላለው ሥራ ተናግሬያለሁ። አሁን በቤተሰብ ውስጥ ስላለ ክህነት እናገራለሁ፣ በቁልፎቹም እጀምራለሁ። የክህነት ሥልጣንን ስንጠቀም ለምንጠቀምበት ሥራ ቁልፎችን በያዘ ሰው አመራር በኩል ብቻ ሲፈቀድልን እንጠቀማለን የሚለው መርሆ የቤተ ክርስቲያኒቷ መሠረቱ መርሆም ቢሆንም፣ ነገር ግን ይህንም በቤተሰብ የክህነት ሥልጣን አጠቃቀም ላይ ለመጠቀም አይቻልም። ክህነትን የሚሸከም አባት ባለው በክህነት ሥልጣን መሠረት ቤተሰቡን ይመራል። የቤተሰብ አባላቱን ለመምከር፣ የቤተሰብ ስብሰባ ለመጥራት፣ የክህነት በረከት ለባለቤቱና ለልጆቹ ለመስጠት ወይም ለቤተሰብ አባላቱና ለሌሎች የፈውስ በረከቶችን ለመስጠት የክህነት ቁልፎች መመሪያ ወይም ፍቃድ አያስፈልገውም። አባቶች በቤተሰቦቻቸው ክህነታቸውን ቢያጎሉ ከማንኛውም ከሚያከናውኑት ተግባር በበለጠ የቤተ ክርስቲያኒቷን ተልእኮ ወደፊት ይገፋል። የመልከዘድኒክ ክህነት ተሸካሚ አባቶች ለቤተሰብ አባሎቻቸው በረከቶችን ለመስጠት የሚያስችል የክህነት ኃይል ይኖራቸው ዘንድ ትእዛዛትን መጠበቅ ያስፈልጋቸዋል። የቤተሰብ አባላት አባታቸውን በረከት እንዲሰጧቸው ለመጠየቅ ያስችላቸው ዘንድ አባቶች ፍቅራዊ የቤተሰብ ግንኙነትን ማሳደግ ይገባቸዋል። እናም ወላጆች በቤተሰብ ውስጥ ተጨማሪ የክህነት በረከቶች እንዲኖሩ ማበረታታት ይገባቸዋል። የቤተሰብ አዋጅ እንደሚያስተምረው አባቶች ከባለቤቶቻችሁ ጋር እንደ እኩል ባለ ድርሻ ስሩ። እናም አባቶች የክህነት ኃይልና ተጽዕኖአችሁን ለመጥቀም እድል ሲኖራችሁ ይህንንም በማሳመን በትዕግስት በደግነት እና በትህትና እና ግብዝነት በሌለው ፍቅር አድርጉት። ያም የክህነት ሥልጣንን የመጠቀም ከፍተኛ መስፈርት ከሁሉም በላይ በቤተሰብ ውስጥ አስፈላጊ ነው። ፕሬዚደንት ሃሮልድ ቢሊ የቤተ ክርስቲያኗ ፕሬዚደንት እንደሆኑ ይህንን ምክር ሰጡ። ጠቅሳለሁ፣ በቤት ውስጥ ችግር፣ አስፈሪ በሽታ ወይም ታላቅ ውሳኔ መስራት ከሚያስፈልግበት ጊዜ በላይ የምትሸከሙት የክህነት ኃይል ከሁሉ በላይ አስደናቂ የሚሆንበት ሌላ ምንም ጊዜ የለም። የሁሉን ቻይ እግዚአብሔር ኃይል በሆነው በክህነት ኃይል ውስጥ የጌታ ፍላጎት ከሆነ ተአምራቶችን የሚፈጽምበት ኃይል ይገኛል። ነገር ግን ያን ክህነት ለዚህ ለመጠቀም ብቁ መሆን አለብን። ይህን መርሆ አለመረዳት የዚያን ታላቅ ክህነት የመሸከምን በረከቶችን መቀበል አለመቻልን ያስከትላል። ውድ ወንድሞቼ፣ የምትሸከሙት ቅዱስ ክህነት ማጉላት በቤተሰቦቻችሁና ቤተ ክርስቲያን ጥሪያችሁ ውስጥ ላለው ለጌታ ሥራ በጣም አስፈላጊ ነው። ክህነቱ የእርሱ ስለሆነው ስለ እርሱም እመሰክራለሁ። በእርሱ የኃጢአት ክፍያ፣ ሥቃይና መሥዋዕት እናም ትንሣኤ፣ ወንዶችና ሴቶች ሁሉ የሕያዋን ማረጋገጫና ለዘላለም ሕይወት ዕድል አላቸው። እያንዳንዳችን በዚህ ታላቅ የሰማይ አባታችን እግዚአብሔር ሥራ ድርሻችንን ለመወጣት ታማኝና ትሑት እንሁን። በኢየሱስ ክርስቶስ ስም አሜን።
ወንድሞች፣ ዛሬ በዚህ ምሽት ስለተካፈላችሁ አመስጋኞች ነን። ለመዘምራኑም የሚያነሳሳ መዝሙር ስላቀረቡ እናመሰግናቸዋለን። እንዲሁም በእነኚህ ሂደቶች፣ ዝግጅቶች ውስጥ የረዱንን ሁሉ እናመሰግናቸዋለን። ለዚህ ክፍል የመጨረሻ ንግግር የሚያቀርቡት ፕሬዚዳንት ራስል ኤም ኔልሰን ናቸው። ተከታዩ የመዝሙር መዝጊያ መዝሙር ራይዝ አፕ ኦ ሜን ኦፍ ጋድ ነው። የመዝጊያ ጸሎቱን የሰብአዊ ጉባኤ አባል ሽማግሌ ኬ ብሬት ናትረስ ይቀርባል።
ውድ ወንድሞቼ፣ ለጌታውና ለቅዱስ ሥራው ስላላችሁ ታማኝነት አመሰግናለሁ። ከእናንተ ጋር መሆንም በእውነት አስደሳች ነው። እንደ አዲስ ቀዳሚ አመራር ለጸሎታችሁና ስለ ድጋፋችሁ እናመሰግናችኋለን። ስለ ሕይወታችሁ እና ለጌታ ባላችሁ አገልግሎታችሁ አመስጋኝ ነን። ለኃላፊነት ያላችሁ ፍቅርና ራስ ወዳድነት የሌለው አገልግሎታችሁ ልክ እንደኛው ጥሪ ያክል የእናንተም ጥሪ በጣም አስፈላጊ ናቸው። በቤተ ክርስቲያን የሕይወት ዘመን አገልግሎት ውስጥ አንድ ሰው በየትኛውም ቦታ ቢያገለግል ጌታ ምንም ግድ እንደሌለው ተምሬያለሁ። ጌታ ከሁሉ በላይ የሚፈልገው አገልግሎት የሚሰጠውን ሰው ነው። ከአምሳ ዓመት በላይ ለእኔ ምሳሌ ለነበሩት ለፕሬዚዳንት ቶማስ ኤስ ሞንሰን ጥልቅ ምስጋናዬን አቀርባለሁ። ለአማካሪዎቻቸው ለፕሬዚደንት ሄንሪ ቢ አይሪንግ፣ ለፕሬዚደንት ዲተር ኤፍ ኦክደርፍ ያለኝን ታላቅ አድናቆት እገልጻለሁ። ለጌታና ለነቢያቱ በሰጡት አገልግሎታቸው አሞግሳቸዋለሁ። ነገር ግን እነዚህ ሁለት አገልጋዮች አዲስ ኃላፊነት ተሰጥቷቸዋል። በብርታትና በመሰጠት ማገልገልን ይቀጥላሉ። ሁለቱንም አከብራቸዋለሁ። ሁለቱንም ወዳቸዋለሁ። በጌታ ሥልጣንና ኃይል በእውነተኛው እና ሕያው ቤተ ክርስቲያን ውስጥ ማገልገል ልዩ በረከት ነው። የክህነት ቁልፎችን ጨምሮ የእግዚአብሔር ክህነት በዳግም መመለስ ለብቁ የኋለኛው ቀን ቅዱሳን ከሁሉም በላይ ታላቅ መንፈሳዊ በረከቶችን ይከፍታሉ። እነዚህ በረከቶች በመላው ዓለም ለሚገኙት ሴቶች፣ ወንዶችና ልጆች ሲፈሱ ተመልክተናል። በአገልግሎት ጥሪያቸው በቤተ መቅደስ ቡራኬና በሌሎች የቤተ መቅደስ ሥርዓቶች ውስጥ ያለውን ኃይል የሚረዱ ታማኝ ሴቶች እናያለን። እነዚህ ሴቶች ባለቤቶቻቸውን ልጆቻቸውንና ሌሎች የሚያፈቅሯቸውን ለመጠበቅና ለማጠናከር የሰማይ ኃይልን መጥራት ያውቃሉ። እነዚህ በጥሪያቸው በእግዚአብሔር ኃይልና ሥልጣን ያለ ፍርሃት የሚመሩ የሚያስተምሩ እና የሚያገለግሉ መንፈሳዊና ጠንካራ ሴቶች ናቸው። ስለ እነሱ ምን ያህል ምስጋና አለኝ። በተመሳሳይ ሁኔታ እንደ ክህነት ሥልጣን ተሸካሚነታቸው የተሰጣቸውን ክብር የሚመጥን ሕይወት የሚኖሩ ታማኝ ወንዶችን እናያለን። በጌታ መንገድ በመስዋዕትነት የሚመሩትና የሚያገለግሉትን በፍቅር፣ በደግነት፣ በትዕግስት ነው። ሌሎችን በያዙት የክህነት ኃይል ይባርካሉ፣ ይመራሉ፣ ይጠብቃሉ፣ ያጠናክራሉ። የራሳቸውን ትዳር ቤተሰብም እየጠበቁ ለሚያገለግሉት ሁሉ ታምራቶችን ያመጣሉ፣ ክፉን ይርቃሉ። እናም የእስራኤል ታላቅ ሽማግሌዎች ናቸው። ለእነሱም ምስጋና አለኝ። አሁን አንድ አሳሳቢ ነገር ልናገር፣ እርሱም ይህ ነው። ብዙዎች ወንድሞቻችንና እህቶቻችን የክህነት ኃይልና ሥልጣንን ሐሳብ ሙሉ በሙሉ አይረዱትም። የእግዚአብሔርን ኃይል ልጆቹን ለመባረክ ከመጠቀም ይልቅ የራስ ወዳድ ፍላጎታቸውን ለማሟላት እንደሚፈልጉ አይነት ናቸው። ብዙዎቻችን ወንድሞቻችን እና እህቶቻችን ለእነርሱ የሚሆኑት መብቶች የማይረዱ እንዳይሆኑ ፍርሃቴ ነው። አንዳንድ ወንድሞቻችን ለምሳሌ ክህነት ምን እንደሆነና ምን ለማድረግ እንደሚያስችላቸው የማይገባቸው ይመስላሉ። እስቲ ልዩ ልዩ ምሳሌዎችን ልስጣችሁ። በቅርብ ጊዜ ለአዲስ ሕፃን ስም እና የአባት በረከት የሚሰጥበት የቅዱስ ቁርባን ስብሰባ ላይ ተገኝቼ ነበር። ወጣት አባት ውድ ሕፃኑን አቅፎ ስም ሰጣት። እናም በጣም ቆንጆ ጸሎት አቀረበ። ነገር ግን ለዚህች ልጅ ምንም በረከት አልሰጠም። ይቺ ሴት ልጅ ስም አገኘች፣ ግን ምንም በረከት አልተሰጣትም። ውዱ ሽማግሌ በጸሎትና በክህነት በረከት መካከል ልዩነት እንዳለ አላወቀም። በክህነት ሥልጣኑና ኃይል ሕፃን ልጁን ለመባረክ ይችል ነበር፣ ግን አላደረገውም። ምንኛ መለጠ እድል ነው ስላሰብኩ። እስቲ ሌላ ምሳሌ ልስጥ። እንደ ሕፃናት ክፍል ወጣት ሴቶች ወይም የሴቶች መረዳጃ ማኅበር መሪዎችና አስተማሪዎች እህቶችን ለአገልግሎት የሚለዩ ግን ጥሪያቸውን ለማከናወን የሚችሉበትን ኃይል እንዲቀበሉ ያልባረኳቸው ወንድሞችን እናውቃለን። ማሳሰቢያዎችና መመሪያዎችን ብቻ ነው የሚሰጡት። በጣም የሚያስፈልጋቸው ሆኖ ሳለ ለባለቤቱና ለልጆቹ የክህነት በረከቶችን የማይሰጥ አንድ ብቁ አባት ይታየናል። የክህነት ኃይል በምድር ላይ በዳግም ተመልሷል። ይህም ሆኖ በጣም ብዙ የሆኑ ወንድሞችና እህቶች እውነተኛ የክህነት በረከት ሳይቀበሉ በከፍተኛ የሕይወት ፈተናዎች ያልፋሉ። ይህ እንዴት የሚያሳዝን ነው! ሊወገድ የሚችል አሳዛኝ ነገር ነው። ወንድሞች፣ የእግዚአብሔርን ቅዱስ ክህነት ነው የምንሸከመው። ሕዝቡን ለመባረክ የእርሱ ሥልጣን አለን። ጌታ እንዲህ ሲል የሰጠንን አስደናቂ ማረጋጫ አስቡት። ማንንም የምትባርኩትን እኔም እባርከዋለሁ። በኢየሱስ ክርስቶስም እንደ እግዚአብሔር ፈቃድ ልጆችን ለመባረክ መብት አለን። የካስማ ፕሬዝዳንቶች፣ ኤጲስቆጶሶች፣ በእናንተ ኃላፊነት ስር ያሉ እያንዳንዱ ጉባኤ አባላት የክህነት በረከትን እንዴት እንደሚሰጡ፣ በተጨማሪም የእግዚአብሔርን ኃይል በሙሉ ለመጥራት የሚያስፈልገውን የግል ብቁነትና መንፈሳዊ ዝግጅትን የተረዱ መሆናቸውን አረጋግጡ። ለሁሉም ለክህነት ወንድሞች አባላት ቃል ኪዳናቸውን እንዲጠብቁ፣ እንዲጾሙና እንዲጸልዩ፣ የቅዱሳን መጻሕፍትን እንዲያጠኑ፣ በቤተ መቅደስ እንዲያመልኩ እና እንደ እግዚአብሔር ወንዶችና ሴቶች ልጆች በእምነት እንዲያገለግሉ እንድታነሳሷቸው ጋብዛለሁ። ሁሉም ታዛዥነትና ጻድቅነት ወደ ኢየሱስ ክርስቶስ እንደሚያቀርባቸው በመንፈስ ቅዱስ ጓደኝነት እንዲደሰቱ በመፍቀድ እና በሕይወት ደስታ እንደሚያገኙ በእምነት ዓይን እንዲያዩት ለመርዳት እንችላለን። ሁሉ ጊዜም የጌታ እውነተኛና ሕያው ቤተ ክርስቲያን ልዩ ምልክት ቢኖር ለእግዚአብሔር ልጆች ለግለሰብና ለቤተሰቦቻቸው ለማገልገል የተዋቀረና የሚመራ ጥረት ነው። ይህችም የእርሱ ቤተ ክርስቲያን ስለሆነች እኛ እንደ እርሱ አገልጋዮች እርሱ እንዳደረገው እያንዳንዱን እናገለግላለን። በስሙ በእርሱ ኃይልና ሥልጣን እናም በእርሱ ፍቅር የተሞላ ደግነት እናገለግላለን። ከ60 ዓመታት በፊት በቦስተን አጋጥሞኝ የነበረ አንድ ለአንድ የማገልገል ዕድል እንዴት ኃይል እንዳለው አስተምሮኛል። በዚያ ጊዜ በማሳቹሴትስ አጠቃላይ ሆስፒታል ውስጥ የቀዶ ጥገና ሐኪም ነበርኩኝ። በዚያም በየቀኑ በየዕለቱ በሁለት ሳምንት አንዴ ቅዳሜና እሁድ እሠራ ነበርኩኝ። ለባለቤቴ ለአራት ልጆቼና ለቤተ ክርስቲያን ተሳትፎ ውስን ጊዜ ብቻ ነበረኝ። ይህም ሆኖ የቅርንጫፍ ፕሬዚዳንታችን ወንድም ኮክስን ቤተ ክርስቲያን ተሳታፊ እንዲሆን ተስፋ በማድረግ የዊልበርና ሊዮናን ቤት እንድጎበኝ መደቡኝ። እርሳቸውና ሊዮኖራ በቤተ መቅደስ ጋብቻ ታትመው ነበር። ያም ሆኖ ዊልበር ለብዙ ዓመታት በቤተ ክርስቲያን ተሳታፊ አልነበሩም። ጓደኛዬና እኔ ወደ ቤታቸው ሄድን። ስንገባም እህት ኮክስ ሞቅ ያለ አቀባበል አደረጉልን። ግን ወንድም ኮክስ ወዲያው ወደ ሌላ ክፍል ሄዱና በሩን ዘጉ። ወደ ተዘጋው በር ሄድኩኝና አንኳኳው። ከዚያ በኋላ በታፈነ ድምፅ ግባ የሚል ሰማሁ። በሩን ከፍቼ ወንድም ኮክስ ለማጆች የሚጠቀሙበት የሬዲዮ መሳሪያዎች አጠገብ ተቀምጠው አገኟቸው። ሲጋራ ለኮሱ። የእኔ ጉብኝትን እንደማይፈልጉ ግልጽ ነበር። ክፍሉን በመገረም ተመለከትኩኝና እንዲህ አልኩኝ፣ ወንድም ኮክስ፣ ሁል ጊዜም የራዲዮ ድርጊትን ለመማር ሁሌ የምፈልግ ነበር። ስለዚህ ሊያስተምሩኝ ይፈቅዳሉ? አልኳቸው። በዚህ ምሽት ለብዙ ጊዜ መቆየት አልችልም፣ ነገር ግን ሌላ ጊዜ ለመምጣት እችላለሁኝ። ለትንሽ ጊዜ አመነቱ። ከዚያም አዎ አሉ። ያም አስደናቂ ለሆነ ጓደኝነት መጀመሪያ ሆነ። ተመለስኩኝና እናም አስተማሩኝ። እርሳቸውን ማፍቀርና ማክበር ጀመርኩኝ። በተከታታይ ጉብኝቶች የዚህ ሰው ታላቅነት ወጣ። በጣም ጥሩ ጓደኞች ሆነን፣ ሚስቶቻችንም የዘላለም ጓደኞቻችን እንዲሁ። ከዚያም ጊዜ ካለፈ በኋላ ቤተሰባችን ወደ ሌላ ቦታ ሲዛወር በአካባቢ ያሉ መሪዎች የኮክስ ቤተሰብን መንከባከብ ቀጠሉ። ከመጀመሪያው ጉብኝት 8 ዓመት በኋላ የቦስተን ካስማ ተደራጀ። የዚያ የመጀመሪያ ካስማ ፕሬዚዳንት ማን እንደሆነ ለመገመት ትችላላችሁ? አዎ፣ ወንድም ዊልበር ኮክስ። በሚቀጥሉት ዓመታት እንደ ሚስዮን ፕሬዚዳንትና የቤተ መቅደስ ፕሬዚዳንት አገለገሉ። ከዓመታት በኋላ እንደ 12 ሐዋርያት ሸንጎ አባል ካስማ ለማደራጀት በሳምፒት አውራጃ ዩታ ተመድቤ ነበር። በዚያም የተለመደው የቃለ መጠይቅ ጊዜ ውድ ጓደኛዬን ወንድም ኮክስን እንደገና ለማግኘት ችዬ ነበር። እርሳቸውን እንደ አዲስ የካስማ ፓትርያርክ ለመጥራት ስሜት መጣልኝ። እርሳቸውን ከሾምኩ በኋላ ተቃቀፍንና አለቀስን። በክፍሉ የነበሩ ሰዎች ለምን ትልልቅ ወንዶች እንደዚህ እንደሚያለቅሱ ተገርመው ነበር። እኛ ግን እናውቅ ነበር፣ እናም እህት ኮክስም ያውቁ ነበር። የደስታ እንባዎች ነበሩ። በጸጥታ ከሰላሳ ዓመት በፊት በአንድ ምሽት በእነርሱ ቤት የተጀመረውን አስደናቂ የፍቅርና የንስሐ ጉዞ ጊዜ አስታወስን። ታሪኩ በዚህ አያልቅም። ወንድምና እህት ኮክስ ቤተሰብ 3 ልጆችን፣ 20 የልጅ ልጆችን፣ 54 የልጅ ልጆችን ጨምሮ አድጎ ነበር። በብዙ መቶ ሚስዮኖች፣ በቤተ መቅደስ ሺዎች፣ እንዲሁም በተጨማሪም በወንድም ዊልበር እጆች ስር የፓትርያርክ በረከት የተቀበሉ ብዙ መቶዎች ይህንን ደመሩት። የእርሳቸውም እና የሊዮኖራ ተጽዕኖ በመላው ዓለም በበርካታ ትውልዶች ውስጥ ይቀጥላል። ከዊልበርና ሊዮኖራ ኮክስ ጋር የነበረኝ እንዲህ አይነት አጋጣሚዎች በየሳምንቱ ምናልባትም በየቀኑ በቤተ ክርስቲያን ውስጥ ይደርሳል። የጌታ የኢየሱስ ክርስቶስ ታማኝ አገልጋዮች ስራውን በእርሱ ኃይልና ስልጣን ያከናውናሉ። ወንድሞች፣ የምንከፍታቸው በሮች አሉ። ለመስጠት የምንችላቸው የክህነት በረከቶች፣ የምንፈውሳቸው ልቦች፣ የምናነሳቸው ሸክሞች፣ የምናጠናከራቸው ምስክርነቶች፣ የምንድናድናቸው ሕይወቶች እና በኋለኛው ቀን ቅዱሳን ቤቶች ለማምጣት የምንችላቸው ደስታዎች አሉ። ይህ ሁሉ የሆነው የእግዚአብሔርን ክህነት ስለምንሸከም ነው። እኛም ከዓለም መፈጠር ጀምሮ በእግዚአብሔር በቀደመው እውቀት መሠረት በእምነታችን ይህን ሥራ ለማከናወን የተጠራን ወንዶች ነን። በዚህ ምሽት በታላቅ ዘላለማዊ ወንድምነት ከእኔ ጋር እንድትነሱ እጋብዛችኋለሁ። የክህነት ኃላፊነታችሁን ስጠራ እባካችሁ ተነሱና በመቆም ቆዩ። ዲያቆኖች እባካችሁ ተነሱ።
Teachers, arise.
አስተማሪዎች ተነሱ።
Priests,
ካህናት።
Bishops,
ኤጲስቆጶሶች።
Elders,
ሽማግሌዎች።
High priests,
ሊቀ ካህናት።
Patriarchs,
ሰባዎች። ፓትርያርኮች ሰባዎች።
Apostles,
ሐዋርያት።
Now, brethren, will you please remain
standing? አሁን ወንድሞች ቆማችሁ ከመዘምራን ጋር የእግዚአብሔር ሰዎች ተነሱ የሚለውን መዝሙር እባካችሁ ለመዝመዝመት ትችላላችሁ። ስትጀምሩ እንደ እግዚአብሔር ኃይለኛ ሰራዊቶች ዓለምን ለጌታ ዳግም ምጽአት ለማዘጋጀት ለመርዳት ስለተሰጣችሁ ኃላፊነት አስቡት። ይህም ኃላፊነታችን ነው። ይህም እድላችን ነው። ስለዚህም የምመሰክረው በኢየሱስ ክርስቶስ ስም ነው። አሜን።
በስም ያለ አባታችን በአንተ ፊት እንቆማለን። በመስጋና በልባችን በነፍስ ላሉት ነቢያትና ሐዋርያት ለምንወደው ነቢያችን ፕሬዚዳንት ራስል ኤም ኔልሰን ተባረከውና ታግዘው ዘንድ እንጠይቃለን። ስለ ልጅህ እናመሰግናለን። ለእሱ ስለማያልቀው ቤዛነት እንጸልያለን። ሁሌም እሱን እንድናስታውስ የሱን ምሳሌ የፍቅርና የአገልግሎት እንድንከተል እኛም ለአንተ ልጆች እንድናገለግል በፍቅርና በመሰጠት በክርስቶስ ስም አሜን።